Kolkata, Hindi Channel, YouTube Presence, Radio Aviano.
ለመሞት የመጀመሪያው ሰው አልሆነም ስልጣን አላፊ ነው እናንተ ዛሬ ከጨበጣችሁት የበለጠ ስልጣን ነበርኝ ሀብትም አላጣሁም ነገር ግን ህዝብ የሚበደልበት ስልጣንና ድሃ የማይከፈለው ሀብት ስላልፈለኩ ሁሉንም ንቄ ተነሳሁ አሁንም እሞታለሁ ሰው ሞትን ይሸሻል እኔ ግን በደስታ ወደ ሞት ይሄዳለሁ ይህንን የተናገሩት ጀነራል መንግስቱ ነው አይናቸው በተለምዶው የታሳስ ግርግር የተባለው የመንግስት ግልበጣ ሳይሳካ ቀርቶ የዛሬ 57 አመት ጀነራል መንግስቱ ነው የሞት ፍርድ ሲፈረድባቸው በልበ ሙሉነት የተናገሩት ነው ይህንን በዚያን ጊዜ በስልጣን ላይ የነበሩትና በጥሩ የኑሮ ሁኔታ ላይ ይገኙ የነበሩት ጀነራል መንግስቱ ነው በፍርድ ቤት ቀርበው የሞት ፍርድ ለፈረዱባቸው ሰዎች የተናገሩትና ዛሬ እኔ ባለሁበት ዘመን ይህን የሚመስል ንግግር ለአሳሪዎቻቸው የተናገሩትን አቶ አንዳርጋቸው ጽጌን ሳስብ ኢትዮጵያ ምንጊዜም ወድቃ እንደማትወድቅ በየትኛውም ጊዜና ዘመን ለእውነት ለሰው ልጆች እኩልነትና ለሐቅ ሲሉ ምቾታቸውንና ድሎታቸውን ትተው የመከራን ጽዋ ለመቀበልና ሞትን የሚያክል የጨለማዎች ጨለማ ጥርሱን አግጦ አይኑን አፍጦ ቢመጣ ዘራፍ ብለው አንገታቸውን የሚሰጡ ልጆች እንዳላት ነው። ኢትዮጵያችን ምንጊዜም የወላድ መካን የማትሆን አገር ፈጣሪ ሁልጊዜም ጥሎ የማይጥላትና የሚጠብቃት አገር ናት። ታዲያ ይህን በታሪክ ማህደር ላይ የሰፈረውን የጀነራል መንግስቱ ነው ንግግር ያስታወሰኝ ከላይ እንደገለጽኩት ሰሞኑን ከእስር የተፈቱት ታላቅ ሰው አቶ አንዳርጋቸው ጽጌ ለአሳሪዎቻቸው የተናገሩት ቃል ነው። እኔ እንደለገሳስፈውና እንደፍቅር ስላሴ ወግደረስ ፍቱኝ አይደለም የምለው ፍርድ ቤታችሁ የወሰነውን የሞት ፍርድ ባስቸኳይ እንድትፈጽሙብኝ ብዬ ጠይቃቸዋለሁ። ሰው የሳቀ ለዓላማው መሞት እንደሚችልና እንዲህ ያለ መከራ ውስጥ ባለች ሀገር ውስጥ ከመኖር መሞት የሚመረጥ መሆኑን ማሳየት ይቻላል ብያቸዋለሁ። እኚህ ሞትን ያልፈሩ ግዙፍ ሰው ስለ እስር ቤት ቆይታቸውም ተጠይቀው ሲናገሩ እኔ ከመቼውም ጊዜ በላይ በአካልም በመንፈስም በጣም የተነከርኩበትና የበረታሁበት ራሴንም አንዳንድ ነገሮችንም በጥልቅ እንድመረምር የሚያስችልም እድል የሰጠኝ የበለጠ ነገሮችን ጥርት ባለመንገድ የተረዳሁበት እድል ሰጥቶኛል። የአዲስ አበባ ወጣትና ህዝብ ከእስር ቤት ሲፈቱ ስላደረገላቸው አቀባበልና በጠቅላላው ለኢትዮጵያኖች ያላቸውን አመለካከት ሲናገሩ በአገሬ በኢትዮጵያ ህዝብ በሙሉ ከሚገባው በላይ የኮራሁበት ምንም አይነት መስዋዕትነት ለዚህ ህዝብ መክፈል የሚያኮራ ነገር እንደሆነ የተማርኩበት የበለጠ የጥንካሬና በድፍረት እንድሰራ የሚያደርጉ ሁኔታዎች የጨመረልኝ በመሆኑ አከብረዋለሁ እወደዋለሁ ነው ያሉት። የጽኑ መንፈስ ተመስለው እንዳርጋቸው ጽጌ ቅስማቸውን ሰብሮና የሞት ፍርድ ፈርዶ ሊያሰራራቸውና ሊቀጣቸው የፈለገውን የወያኔ መንጋ በድፍረትና በቆራጥነት አንገታቸውን በመስጠት ጀግንነታቸውን ያሳዩ ቆራጥ መሪ ናቸው። ኢትዮጵያውያኖች በሙሉ ፈሪዎችና ለተነሱበት ዓላማ የማይቆሙ አሞተ ቢሶች ናቸው እያሉ በከንቱ ውዳሴ የሚመጻደቁትን የወያኔ መንጋዎች የሐፍረት ማቅ በማልበስና ብሎም የደግሱላቸውን የሞት ጽዋ በመስበር በነጻነት አየር መተንፈስ የቻሉ ታላቅ ሰው ናቸው። አቶ አንዳርጋቸው ከስር ይፈታሉ ከተባለ ጀምሮ የአዲስ አበባ ህዝብ በተለይም ወጣቱ ያሳየው የነበረው ደስታ፣ እልልታ፣ ጭፈራና ወኔ የተሞላበትን የትግል መንፈስ ለተመለከተ ሰው እጅግ በጣም መገረሙና መደነቁ አይቀርም። በተለይም በድሜው ለጋና እንቦቅላ የሆነው ወጣቱ የህብረተሰብ ክፍል ስለሳቸው ስራና ማንነት ምናልባት በወሬና በዝና ከመስማት በስተቀር በአካልም ሆነ በአይነ ስጋይቷቸው እንደማያውቅ ለተገነዘበ ሰው እኚህ ሰው እንዴት የዚህን ወጣት ህብረተሰብ ፍቅርና መኔታ ሊያገኙ ቻሉ ብሎ መጠየቁ አይቀሬ ነው። ለዚህ መልስ ጥናት የሚያስፈልገው ቢሆንም በእኛ አመለካከት ግን አንዳርጋቸው የቆሙለት ዓላማና ዓላማውን ግቡ ለማድረስ ያደርጉ የነበረው ሥራ ህዝቡን በተለይም በሀገሩ እንደ ሁለተኛ ዜጋ ተቆጥሮ የተገፋውን ወጣት እጅግ በጣም በመሳቡና ያንዳርጋቸው ህልም የህዝቡና በተለይም የወጣቱ ህልም በመሆኑ አንዳርጋቸው ከነስነ ምግባራቸው መንፈስ ሆነው ወጣቱ ውስጥ በመሰረጻቸው ነው። ባጭሩ አንዳርጋቸው በወጣቱ ውስጥ መንፈስ ሆነው በመግባታቸው ነው ማለት ይቻላል። በሌላ በኩል እውነት ለመናገር አንዳርጋቸው ለኢትዮጵያ ህዝብ በተለይም ለወጣቱ የጥሩና የበጎ ነገር ተመሳሌነትና መንፈስ መሆን የቻሉትን ያህል ለወያኔዎች በእጃቸው ሳይገቡም ሆነ በእስር ቤታቸው ቀፍድደው አስረዋቸው የውስጥ እግር እሳት እንደሆኑባቸው ነው የቆዩት። ወያኔ ብዙ ሚሊዮን ብር ከስክሶና አገርና ባህር ማዶ ተሻግሮ ከያዛቸውም በኋላ እስር ቤት በጨለማ ቤት ውስጥ አስቀምጦ ለወያኔ የሚለበልብ ሳማ ሆነው ነው ነበረ። ወያኔ አንዳርጋቸውን ፈቶ ከችግሩ ለመገላገል ቢሞክርም እርስ በርስ በወያኔ ውስጥ መካከል በነበረው ፍልጫ ምክንያት አንዳርጋቸውን ለመፍታት የተደረገው የውስጥ ጦርነት ልጅ እንደምትወልድ እናት ወያኔዎች በምጥ የተያዙ ይመስል ነበር። ስለ አንዳርጋቸው መፈታት ሲወራ ዶክተር አብይንና የአብይን የትግል ጓዶች አለመንሳት ሐቁን የጎደለ ያደርገዋል። ከዚህ በፊት የኢትዮጵያ ድምፅ ሬዲዮ ዶክተር አብይ ጠቅላይ ሆነው ሲመረጡ ቃል ልብ ይሰብራል፣ ቃል ቅስም ይሰብራል፣ ቃል ያሳምማል፣ ቃል ይገላልም፣ በሌላ በኩል ቃል ልብ ይጠግናል፣ ቃል ይፈውሳል፣ ቃል ያድናልም ብሎ በመጀመር በመቀጠልም በአቶ ኃይለማርያም ምትክ የጠቅላይ ሚኒስቴርነቱን ቦታ የተረከቡት ዶክተር አብይ አህመድ ከ27 ዓመት በላይ ወያኔዎች በመሪያቸው ጋሻ ጃግሬነት ሲያበግኑት ሲበግን፣ ሲያቆስሉት ሲቆስል፣ ሲያቃጥሉት ሲቃጠል፣ ሲያሳስሩት ሲያሳርሩት ሲያር፣ ሲገድሉት ሲሞት የአይኖሩ ኑሮ የኖረውን ኢትዮጵያዊ ሁሉ በቃላት አሽረውታል ብሎ ነበር የኢትዮጵያ ድምፅ ሬዲዮ። በመቀጠልም ኢትዮጵያ የምትለውን ቃል ለመናገር ይጓጉጣቸውና ይተናነቃቸው የነበሩት መለስ ዜናዊ በ25 ዓመት አንድ ቀን በአደባባይ የሚገዟትን አገር ስም ሳይጠሩ ዶክተር አብይ በግማሽ ሰዓት የፓርላማ ንግግራቸው 35 ጊዜ ኢትዮጵያ ኢትዮጵያ፣ ከዚያም ንግግራቸውን ሲያበቁ ኢትዮጵያ ለዘላለም ትኑር ሲሉ ሲሰማ ይህ የሀገሩ ስም በመሪው ስም ሲጠራ ለመስማት ስለት እስከ መግባት የደረሰ ህዝብ ከበሽታው ቢፈወስ ቢደሰትና ቢቧርቅ እንዴት ይፈረድበታል ብለን ጠይቀን ነበር። በዚሁ ፕሮግራም ላይ የኢትዮጵያ ድምፅ ሬዲዮ መቀጠል ዶክተር አብይ እነዚህን ወርቅ ቃላቶች በስራ ላይ ያውሏቸዋል ወይስ በተቀጣጠለው የቄሮ ፋኖና ዘርማን ትግል ውሃ ለመጨለስና የኢትዮጵያን ህዝብ ትግል ለማዳከም ይሆን ብሎ ጠይቆ ነበር። ዶክተር አብይ ከተመረጡና እነዚያን ወርቅ ቃላቶች ከተናገሩ ጀምሮ እስካሁን ድረስ በሚናገሯቸውና በሚሰሯቸው ስራዎች ኢትዮጵያዊ ሆኖ የማይደሰትና የማይፈነድቅ ብሎም ዶክተር አብይ የጀመሩትን ስራ እንዲቀጥሉበት የሁላችን ፈጣሪ የሆነው አምላክ ይርዳቸው ከማለትና በሐሳብም በተግባርም እሳቸውንና አጋሮቻቸውን ለመርዳት ወደኋላ የሚል ያለ አይመስለንም። በተለይም በአሁኑ ጊዜ የሚሰሩትና የሚናገሩት የማይዋጥላቸውና በዘር ከፋፍሎ አገሪቱን የመዝረፍ ጉምብድናቸውን ለመቀጠል አድብተው የሚጠብቁ የጨለማ መሳፍንቶች እንዳያንሰራሩ ዶክተር አብይን መደገፍ ተገቢ ነው እንላለን። የኢትዮጵያ ድምጽ ሬዲዮ ዶክተር አብይና ጓዶቻቸው አንድ ሰጥቶ ሁለት በመውሰድ የጀመሩት ሥራ መደገፍ አለበት ሲል ግን ሁሉ ነገር ተስተካክሏል ማለቱ ሳይሆን ወይም ትግሉ አበቃ ማለቱ ሳይሆን ለትግሉ ድል መምታት ጥርጊያ መንገዶች እየተከፈቱ ነው። ዋናውናዎቹ የችግሩ መንስኤዎች የመነሳት አዝማሚያ እያሳዩ ነው ለማለት ነው። የኢትዮጵያ ሕዝብ ትልቅ ትግል ግቡን መጣ የሚባለው ሕዝቡ የፈለገውን መሪ ያለምንም ፍርሃት መምረጥ ሲችልና የሚስማማበትን ሕግ አውጥቶ በል በዚህ ሕግ መሰረት አስተዳድረኝ ብሎ መወሰን ሲችል ነው። የሕግ የበላይነት በኢትዮጵያችን ሰፍኖ ሀብታሙ ድሃውን፣ ጉልበተኛው ደካማውን፣ ባለስልጣኑ ስልጣን የሌለውን የሚያጠቃበትና የሚጎዳበት ጊዜ ሲያከትም ነው። ያ ደግሞ ገና ብዙ ጊዜ ይቀረዋል። ህዝብና የተፎካካሪ ኃይሎች በጋራ ሆነው አሁን የተጀመረውን የሰላምና የዲሞክራሲ ጭላንጭል ካላገዙ አድፍጠው ለጊዜው የሚጠብቁት የጨለማ መሳፍንት የዶክተር አብይንና የለማን የገዱን የመኮንን እጅ ጠምዝዘው የድሉን ጊዜ ሊያራዝሙት ይችላሉ። ይህ ደግሞ እንዳይሆን የኢትዮጵያ ህዝብ የአብይና የለማ የገዱን የመኮንን ቲሞች እንዳይሸነፉ ጥሩ ሲሰሩ በማበረታታትና መጥፎ ምጃ ሲሰሩ በመንቀፍ ትግላቸውን እንዲያጠናክሩ መደረግ አለበት። ከዳር ቁጭ ብሎ እና ብይና የለማ የገዱ የመኮንን ቡድን ሁሉንም ሥራ እንዲሰራ መጠበቅ ስህተት ነው። የሚከፈለውን መሳወትነት እየከፈሉ ህዝቡ ውስጥ በመግባት ትግሉን ማካሄድ የግድ ይላል። የኢትዮጵያ ድምጽ ሬዲዮ መቃወምን የትግሉ ዓላማ አድርጎ አይቶ አያውቅም፣ ወደፊትም አያደርገውም። የመቃወም አባዜም የለበትም። ይህን በተመለከተ የአርበኞች ግንቦት ሰባት መሪዎች አንዱ በእስር ቤት ሌላው በስደት ላይ የተናገሩት እኛ ዶክተር አብይ ጥሩ ከሰሩ እያየን የማንደግፍበት ምንም ምክንያት የለም ሲሉ መስማት ውዲቱ አገራችን የወደፊት ተስፋዋ የለመለመ እንደሆነ ከወዲሁ እንድናይ አድርጎናል። ሌላው የአቶ አንዳርጋቸው መፈታት ያስደሰተንን ያህል አሁንም በብዙ 10 ሺዎች የሚቆጠሩ ወገኖቻችን በእስር ቤት የሚማቀቁ መሆኑን ሳንረሳ አሁንም አጋዚ ወገኖቻችንን እየገደለ መሆኑን አሁንም በከፋ ሁኔታ አማራው ከኖረበት ቀየው እየተፈናቀለ መሆኑን በተለይም የአማራው መፈናቀል የሚካሄደው ባሁኑ የቲም ለማና የቲም ገዱ ቡድኖች እየተናበቡ ነው የሚሰሩት በሚባልበት ጊዜና ሰዓት እንዲሁም የኦሮሞ ክልል መሪ የሆኑት አቶ ለማ መገርሳ በሚያስተዳድሩበት አካባቢ አማራው ከኖረበት ቀየና መንደር እንደውሻ እንዲባረር መደረጉ ያለንን የሰላምና የአንድነት ተስፋ ተመልሶ እንዲጨልምብን የሚያደርገው መሆኑ ትልቅ ውዥንብሩና ሐዘን ውስጥ እንድንገባ አድርጎናል። በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ ባጭር ጊዜ ውስጥ በአማራው ህዝብ ላይ የሚደርሰውን ሰቆቃ ማስቆም ካልቻሉና ይህን ኢሰባዊ ወንጀል በሚፈጽሙት ኃይሎች ላይ የማያወላውል እርምጃ በመውሰድ ግድያውንና ማፈናቀሉን ማስቆም ካልቻሉ እስከዛሬ የሰሩትና የለፉበት ሁሉ ታጥቦ ጭቃ ይሆንባቸዋል። ዜጎች ከሀገራቸው እየተፈናቀሉና በኃይል እንዲሰደዱ እየተደረጉ ስለ ፍቅርና ስለ አንድነት ማውራት ቀልድና ቧልት ይመስላል። ችግሩና ሊኖር የሚችለው የወያኔ ተንኮልና ሴራ ቢገባንም ለህዝብ ቆሚያለሁ የሚልና ትግሌ ሁሉም ኢትዮጵያዊ በኢትዮጵያዊነቱ በአንድነት ተደምሮ በአንድ ላይ እንዲኖር ነው የምፈልገው የሚል መንግስት ለዚህ አይነቱ ኢሰባዊ ግፍና የህዝብ ሰቆቃ ባስቸኳይ መልስ መስጠት አለበት እንላለን። በመጨረሻም የዶክተር አብይን በአሜሪካው የስፖርት ፌስቲቫል ላይ መገኘትና አለመገኘት በተመለከተ የኢትዮጵያ ድምጽ ሬዲዮ ባጭሩ ማለት የሚፈልገው ነገር ቢኖር እንደሚባለው ጠቅላይ ሚኒስትር አብይ አህመድ ራሳቸውን ዝቅ አድርገው በውጭ ሀገር የሚገኙ ህዝቤ ጋር ተገናኝቼ ልወያይ ወይም በዝግጅቱ ላይ ልገኝ ብለው ከጠየቁ እንዲህ አይነት ህዝቡን የሚወድና የሚያከብር መሪ የሰጠንን አምላክ ክብር ይግባው እያልን ለሳቸውም ትህትና ጥልቅ አክብሮታችንን እየገለጽን ሆኖም ግን የስፖርት ማህበሩ ህግ የፖለቲካ ፓርቲ መሪዎችን አይጋብዝም የሚል መተራሪያ ደንብ ስካለው ድረስ ያ ህግ መከበር ስላለበት አለመጋበዛቸው ትክክል ነው እንላለን። እኛ ኢትዮጵያ ውስጥ ህግ አልተከበረም ህግ ይከበር እያልን መልሰን እኛ ያወጣነውን ህግ ከጣስን ኢትዮጵያ ውስጥ ህግ በመጣስ የፈለጋቸውን የሚያደርጉትን ወያኖች ልንወቅስ አንችልም። ዛሬ ዶክተር አብይ ልባችንን በሚናገሩትና በሚሰሩት ስራ ስላስደሰቱት ያወጣነውን ህግ በመጣስ እሳቸውን ብንጋብዝ ነገ ሌላው ተነስቶ እኛ የማንወደውን የድርጅት መሪ ልጋብዝ ቢል ማጣፊያው ይቸግረናል። ህግ እውርነች የሚባለውም ለዚህ ነው። ህግ መጥፎ ሰው ጥሩ ሰው፣ መጥፎ ስብዕና ጥሩ ስብዕና፣ አስቀያሚ ቆንጆ፣ ሀብታም ድሃ፣ ጎበዝ ሰነፍ ወዘተ ያለች አታበላልጥም። አንቀጽ ብቻ ነው የምትቆጥረው። ለዚህም ነው የህግ ምልክቶች ላይ የሰው ቅርጽ ያለባት ሴትዮ አይኗ የሚሸፈነው። በስሜትና በሌሎች ነገሮች እንደማትመራና ፍርድ የምትሰጠው ህጉ በሚፈቅደው መሰረት አንቀጽ በመጥቀስ ብቻ መሆኑን ለመግለጽ ነው። ዶክተር አብይ ሊጋበዙ የሚችሉት ፌዴሬሽኑ የፖለቲካ ፓርቲ መሪ መጋበዝ አይችልም የሚለውን ህግ ሲቀይር ብቻ ነው። በመጨረሻም የሰሞኑን ያንዳርጋቸው ጽጌን መፈታት በተመለከተ የኢትዮጵያ ድምጽ ሬዲዮ ከታዘባቸው ነገሮች አንዱና ዋነኛው አዲስ አበባ ውስጥ ያለው ወጣት ካንዳርጋቸው በተጨማሪ ለአርበኞች ግንቦት ሰባት ያሳየው የነበረው ድጋፍና ፍቅር ነው። ይህንን ስንመለከት እንዴ የአዲስ አበባ ወጣት በሙሉ የአርበኞች ግንቦት ሰባት አባልና ደጋፊ ነው እንዴ የሚለውን ጥያቄ እንድናነሳ አስገድዶናል። ሰላም ጤና ይስጥልኝ ውድ አድማጮቻችን፣ እያልን በድጋሚ እነሆ የዛሬው የሳምንት የእሁድ ፕሮግራማችን ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን ላይ አንድ ውድ እንግዳ ይዘንላችሁ ቀርበናል። እንግዳችን የአዲስ ነገር ጋዜጣ ኃላፊና አዘጋጅ የነበረው የሆነው መስፍን ነጋሽ ከኛ ጋር ይገኛል። ሰላም መስፍኔ፣
እንደምን አደራችሁ?
ሰላም ነው
አለን።
እንኳን ደህና መጣህ። እንግዲህ ዛሬ ሰፋ ያለው ውይይታችን ከመስፍን ነጋሽ ጋር ይሆናል። በኢትዮጵያ ተጨባጭ ሁኔታዎች በአዲስ ነገር ወደ ኢትዮጵያ እንድትገባ አፍቃሪዎቿ የሚያቀርቡት በተለያዩ የማህበረሰባዊ መገናኛዎች ላይ የሚያቀርቡትን ጥያቄ በተመለከተ መስፍን ምን ይላል? ስለ ኢትዮጵያስ ተጨባጭ ሁኔታ ስለ አቶ ዶክተር አብይ ስላት አንዳርጋቸው የተለያዩ ጥያቄዎች አሉንና እስቲ የማንኛውም ኢትዮጵያ አሳሰብ እንደምንቀበል ሁሉ እንዲሁም የመስፍን ነጋሽን የኢትዮጵያን ተጨባጭ ሁኔታ በቅርቡ ከሌሎቻችን የበለጠ ያውቃል ብለን ስለምንገምት እሱንም ይዘንላችሁ ቀርበናል። አስተያየት ካላችሁ ጥያቄ ካላችሁ ወይንም መልእክት ካላችሁ በስልክ ቁጥራችን 0819100 በመደወል ወይይቱስ መካፈል ይችላልላችሁ፣ ሐሳባችሁን መዘርዘር ይችላልላችሁ፣ ጥያቄ ለመስፍንም ሆነ ለሬዲዮኑ መወርወር ይችላልላችሁ። ከዚህ በተረፈ እንግዲህ እንደተለመደው 5 ሰዓት ላይ ጊዜውን ተጠብቆ ዜና የሚቀርብ ይሆናል። ዜናው ከቀረበ በኋላ እንግዲህ ወይይቱም ይቀጥላል። መልካም ቆይታ ይሁንላችሁ እያልን እኔ አዘጋጁ አህመድና ዘውዱ እንዲሁም መብራቱ የቴክኒኩ ኃላፊ መልካም ቆይታ እንመኝላችኋለን። ከኛ ጋር እስከ 6 ሰዓት ድረስ እንድትቆዩ ይሁን። መልካም ቆይታ በድጋሚ። ቢስማያ ከካለ ሃያ ሃያ ኤሌሌ 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 Takoya kasne aya sima bini mera biduma ake kada pisika suma imo nena imo pi nena ratana lo me sabai imala les cuando nena popes won't in coming pichari si siani mano kata yikipi tatarki bita wano nisi kwa bae ya mino shekere isi toko kwa isi simeges kasi kabi hayes shekere shempa ute nato isi simeges neko pan bichara isi wano nyo bitani ya wano nyo አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽላችሁ አሁን ከኛ ጋር የአዲስ ነገር አዘጋጅ መስፍን ነጋሽ ይገኛል። ለመስፍን ነጋሽ ጥያቄ ካላችሁ በ08 191000 በመደወል ጥያቄዎቻችሁን ወይም ማስተያየታችሁን መስጠት ትችላላችሁ። መስፍን በድጋሚ እንኳን ደህና መጣ።
እንኳን ደህና ቆያችሁኝ። ትንሽ ቆይቻለሁ መሰለኝ በአካል
ልትገኙ አይደል? አው እንግዲህ የሰሞኑ የኢትዮጵያ ሁኔታ ሁሉንም የሚያነጋግር ነው። እስከሚገባን ድረስ ማንንም ኒውትራል ሆኖ ሊቀመጣች ምንም አልተደረገም ማለት አንችልም። እየተደረገ ነው። ምንድነው የሚደረገው? ምን እየተደረገ ነው ኢትዮጵያ ውስጥ? ምን ታያለህ? እንዴት ታይዋለህ ያሁኑን ወቅታዊ ሁኔታ?
ከባድ ጥያቄ እኮ ነው የጣልክብኝ። ብዙ ነገር እየተካሄደ ነው። ከሶስት ወር በፊት ይሆናሉ ብለን ማንጠብቃቸው በጣም ያልታሰበ ነገር ያስባል የሚባል ሰው እንኳን አይቶት ማያቅ አስቦት ማያቅ ነገር እየተፈጸመ ነው። ይሄ ለሁላችንም አንዳንዱ ትንሽ ያስደነግጣልም። ይሄ እውነት የሆነ ነው ወይስ የውሸት ነው? የድራማ ነገር ነው? መጀመሪያ ላይ እንደዛ ሲባል ነበር፣ ግን ባለፉት ሁለት ወራት በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጣ በኋላ የሚታዩት ነገሮች የማታለል የማጭበርበር ናቸው፣ ድራማ ነው የሚለው ነገር ለኔ ትንሽ ይከብደኛል። በዚህ ደረጃ ድራማ መስራት የሚችሉ ከሆኑም አድናቂያቸው ብቻ ነው ለሆነ የምችለው።
ትክክል
ማለት እንደዚህ አይነት ሶፊስቲኬትድ የሆነ ድራማ በዚህ ባጭር ጊዜ ውስጥ በረጅም ጊዜ ውስጥ ቢሆን መገመት ይቻላል። በዚህ ባጭር ጊዜ ውስጥ ግን አይመስለኝም። ኢትዮጵያ በአንድ በተስፋና በጥንቃቄ ሊያዝ የሚችል ታሪካዊ ወቅት ላይ እንዳለች ይሰማኛል። እየተደረጉ ያሉትን ጥሩ ለውጦች በደስታ መቀበል ብቻ ሳይሆን መደገፍ ማጠናከር እንደሚያስፈልግ በጣም ይስማኛል። ወደ ኋላ አንመለስም ወደሚል ማዘናጋት ውስጥ እንዳንገባ ግን ሰጋለሁኝ። ተስፋ ጥሩ ነው ግን አደገኛም ነው። ተስፋ የማዘናጋት አቅም አለው። ወደፊት ለመሄድ አቅም የመፍጠር አቅም ያለውን ያህል የማዘናጋትም አቅም አለው። ስለዚህ መዘናጋት አያስፈልግም። ጠቅላይ ሚኒስትር አብይ የጀመሩት በቃል የገቡት ብዙ ነገር አለ፣ በጣም ብዙ ነገር። ከሱ እኔ ሁሉንም ቃል የገቡትን ሁሉ ነገር እንዲያደርጉ አልጠብቅም። እውነት ለመናገር ትንሽ ቂልነት ይሆናል። ያንን ሁሉ ነገር በጥቂት ወራትና ምናምን ያስፈጽሙታል ማለት ግን አገሪቱን በጣም ቁልፍ ነገር መሆን ያለበት አሁን ያለው ተስፋ እንዳለ ሆኖ አገር ቤትም በውጭም ያለው ንቅናቄ እንዳለ ሆኖ የተስፋ የመተባበር መንፈስ እንዳለ ሆኖ ይሄ መንፈስ ሳይረግብ ምክንያቱም ይረግባል ምንም ጥያቄ የለውም እየሳሳ ነው የሚሄደው በዚህ ሞመንተሙ እንደተጠበቀ ሆኖ በእንግሊዝኛ በአማርኛ ምን እንደምለው ግራ ስለገባኝ ነው አገሪቱን ወደ ትክክለኛው ጎዳና የሚያስገቡ ጥቂት ግን ቁልፍ ርምጃዎች እንዲወስዱ ነው ነው የምጠብቀው።
ማገዝም ቁልፍ ርምጃዎች የምትላቸው
አንደኛው ጠቅላይ ሚኒስትር አብይ ስልጣን እንደያዙ አንድ ሁለት ሚዲያዎች ላይም ተናግሬ ነበር። እስካሁን ግን አልሆነም። ግን እስካሁን የሰጡንን ተስፋ ወደ ተግባር የሚለውጡበትን ፍኖተ ካርታ እንዲያቀርቡልን ያስፈልጋል። ያ ለኔ በጣም አስፈልጋል።
ለምን ይመስላል እስካሁን ያንፍኖ ተካርታ ያላቀረቡት? እስካሁን አላቀረቡም።
በተለያየ ምክንያት ሊሆን ይችላል። አንዳንድ
መመሪያን በለው እንድንግባባ።
አዎ ከየት ተነስተን ወይ ኤግዛክት በየት በኩል አድርገን የት እንደምንሄድ የሚያሳይ አሁን ዲሞክራሲ እንላለን። ዲሞክራሲ ግን 1 ሚሊዮን ነገር መሆን ይችላል። ሁሉንም ነገር በአንድ ጊዜ ደግሞ መፈጸም አንችልም። 100 ጉዳዮች ቢኖሩ ከመቶዎቹ 10ሩ በጣም አስቸኳይና አስፈላጊ ሊሆኑ ይችላሉ። ሶ እነሱን ለይቶ በእነዚህ ጉዳዮች ላይ በዚህ እንዲ ነው የምናደርገው የሚል ነገር እስካሁን ከሳቸው አልመጣም። ለኔ አንድ እሱ በጣም አስፈላጊ ነገር ይመስለኛል። ይሄ ማለት ግን ይሄ ነገር ከሳቸው ብቻ ነው መምጣት ያለበት ማለት ግን አይደለም።
ግን እሳቸው ናቸው ስልጣን ላይ ያሉት። የአካሄዳቸውን የመንገዳቸውን መንገዴ ይሄን ይመስላል፣ ይሄንን በመጀመሪያ እንሰራለሁ፣ በሚቀጥለው እንሰራለሁ፣ አላማዬ እዚህ ለመድረስ ነው። እነዚህን ፍኖተ ካርታ ያልካቸውን እሳቸው ስለተቀመጡበት አንተ ወይም ሌላው ኢትዮጵያዊ ታቻለው ይሄ ነው መመሪያውት ብሎ ባሁን ግዜ ሊሰጣቸው አይችልም። እሳቸው ናቸው ይሄ ነው መመሪያይ ብለው ህዝብ እንዲቀበላቸው የሚያቀርቡት።
ሊያስገድዳቸው አይችልም፣ ሊያቀርብ ግን ይችላል። እኔም አንተም ማቅረብ ግዴታም አለብን በያምናለሁ። ከስደት ስራና ህይወት ሩጫ ምን ያህል እንደሚፈቅድልኝ አላውቅም። በግሌ ጀመርኩት ነገር አለ፣ በቅርብ እንደምጨርሰው ተስፋ አረጋለሁ። ማረግ አለብን በያምናለሁ። እኔ ሰውየውን የምናገዝበት አንዱ መንገድ እሳቸው ሊያደርጉት ይገባል ግን አላደረጉትም የምንለው ነገር በማድረግ ነው። እኚህ ሰውዬ ስልጣን አላቸው ማለት ሁሉንም ነገር ማድረግ ይችላሉ ማለት አይደለም። ምንም የሚያስቡት ነገር የለም ብዬ ለመገመት በጣም ይቸግረኛል።
ግን ኤክስኪዩት የሚያደርጉት እሳቸው
ናቸው። ግን ግፊት ለማድረግ ለምሳሌ የሆነ ነገር ማቅረብ አለብን። አሁን አንዱ ለኢትዮጵያ ተቃዋሚዎች ነው የማቀርብላቸው ጥያቄና ፈተና አቀርቡ። እንዴት ነው ምንድነው እናንተ የምትታያችሁ? እንዴት ነው መከየድ ያለበት? አሁን ሁሉም ደጋግሞ የሚለው ነጻ ተቋማት መቋቋም አለባቸው ነው። ይሄ ሃይ ስኩል ተማሪም ሊለው ይችላል። ምንም የሚያጨቃጭቅ ነገር አይደለም። በዚህ የሚጨቃጨቅ ሰው የለም።
ጥያቄው ሞዳሊቲውን ማቅረብ ነው።
ኤግዛክትሊ። በምን መንገድ ነው የምናቀርበው? ምን ያህል ጊዜ ይፈጃል? አሁን ለምሳሌ ነጻ ተቋማት ይቋቋሙ እንላለን። ነጻ ተቋም መቋቋም ሱቅ መክፈት አይደለም። በጣም ከባድ ነገር ነው። ጊዜ የሚፈጅ ነገር ነው። ጊዜ ሲፈጅ ደግሞ ነጻ ተቋም አላቋቋሙም ብለን ልንከስ ነው። ስለዚህ የዚህ ሂደት አካል መሆን አለብን። ሂደቱ ውስጥ ኢንቮልቭ ካላደረገን፣ ሂደቱ ውስጥ ካልተሳተፈን በተለያየ መንገድ ሐሳብ በማቅረብ ሊሆን ይችላል፣ ሰልፍ በመውጣት ሊሆን ይችላል። አሁን ሰልፍ የሚወጣው ስረኛ ለማስለቀቅ ብቻ መሆን የለበትም እኮ። ምንፈልጋቸውን ጉዳዮች አንኳር ጉዳዮች ካገኘናቸው በሱም ኮ ሰልፍ መውጣት ይችላል።
ግን መስፍኔ ይሄንን ሁሉ ለማድረግ አንድ ኦርጋናይዝ ምንም እንደና ማረን እንትን ቶሎ የማይመጡልኛ
የተደራጀ
ህዝብ ያስፈልጋል፣ መሪ ያለው ድርጅት ያስፈልጋል። ኢትዮጵያ ውስጥ ደግሞ ያ ሆኗል ትላለህ?
አልሆነም።
ያ ችግር ታዲያ ካልተፈታ እንዴት አሁንስ ቢሆን እንዴት ልንፈታው እንችላለን?
ይሄ የእንቁላሏና የዶሮዋ ጥያቄ ነው።
ኤግዛክትሊ።
መጠበቅ አንችልም አሁን የተደራጀ ለምሳሌ የፖለቲካ ፓርቲዎቹ ሆም ብለው እንዲዳከሙ ተደርገዋል ብለን ነጻም ልናረጋቸው አንችልም። አሁን ስፔስ አለ። አሁን ትንሽ ስፔስ አለ። ትንሽ በጣም ትንሽ ብዙ አልሰፋም። ግን ቢያንስ የተወሰኑ እንደነሱ ደጋፊ የሆኑ ዕውቀት ልምድ ያላቸውን ሰዎች ሰብስበው ሐሳብ ያዋጡ የሆነ ነገር ለማውጣት የሚያስችል ስፔስ ያለ ይመስለኛል። እሺ አገር ቤት ያሉት አልቻሉም እንበል፣ ሁኔታው አልተለወጠም በሚል በጣም
ኦኬ።
ውጪ ያለው ለምንድነው የማያደርገው? ብዙ ጊዜ ኮንፈረንስ ተደርጓል፣ ምን ተደርጓል፣ ምንድነው ውጤቱ ምንድነው? አሁን ኢትዮጵያ እንዴት ትሂድ? ወዴት ትሂድ? አብይን ምን አድርገን ፑሽ እናደርገው? አሁን አንተ ነገ ፕራይም ሚኒስትር ሎቭን ጠርቶ አህመድን አገኘዋለሁ፣ አብይ አህመድን አገኘዋለሁ የሚቀጥለው ሳምንት፣ ሶስት አራት ፕራዮሪቲ የምትላቸው ነገሮች ምንድን ናቸው ቢልህ ምንድን ነው የምትነግረው? ይህን ለአንተ የሚነግርህ መረጃ አለ ሆይ? ይህን የሆነ አካል ማድረግ አለበት። ለገሌ የተደራጀ አካል እስከሚመጣ ልንል አንችልም። ይህን ስል አጥቸው አይደለም። ልክ ነው የምትለው ነገር አስፈላጊ ነው። የኢትዮጵያ ዜግነት ያለው ሰው ሁሉ ወረቀት አርቃቂ መሆን አይችልም። እውቀትም ልምድም የሚጠይቅ ነገር ነው። እውነት ለመናገር ያ እውቀትና ልምድ ያላቸው ሰዎች ወይም አለን ብለው የሚያስቡ ሰዎች ግን ማዋጣት መጀመር አለባቸው። የት አላቅም መደረግ እንዳለበት፣ እሱን ግን መግፋት እንዳለብን በጣም ይስማኛል።
ኦኬ። አንደኛውን መንገዳቸውን እንትን
አላደረጉም ነው።
ሁለት ሌሎች ጥቅስ አሉኝ ብለህ ነበር። ሌሎቹስ?
ሌሎቹ እንግዲህ በዋናነት ከዚህ ከፍኖተ ካርታ ካልኩት የሮድ ማፕ ጋር ውስጥ ሊካተቱ ይችሉ የነበሩ ናቸው። ግን ለምሳሌ ከተቃዋሚ ፓርቲዎች ጋራ ወደ ድርድር የሚገባበትን ሞዳሊቲ ማዘጋጀት ያስፈልጋል። የተለያዩ ተቃዋሚ ድርጅቶችን በቀጥታም በተዘዋዋሪም እያነጋገሩ እንደሆነ አውቃለሁኝ። ያ በጣም ጥሩ እርምጃ ነው። ምናልባት ከነዚህ ውይይቶች ሞዳሊቲዎቹ ሊወጡ ይችሉ እንደሆነ መገመት ይቻላል። ሞዳሊቲዎቹ በሌሉበት ዝም ብሎ ውይይት ብዙ ትርጉም ስለማይኖረው ሁለተኛው ይሄ ነው። ሶስተኛው የአገሪቱን ተቋማት በምን መንገድ ሊለውጧቸው ሊያሻሽሏቸው እንደሚፈልጉ በሱም ጉዳይ ላይ አቅጣጫ ሊሰጡን ይገባል የሚል ሐሳብ አለኝ። በእነዚህ ጉዳዮች ላይ የሆነ የራሳቸው ግብና አካሄድ እንዳላቸው ይስማኛል።
ማለት
ለኛ ያልነገሩን ግን ለራሳቸው አስቀምጠው ከቅርብ ሰዎቻቸው ጋር እየተነጋገሩ ያደረጉ ያሉት ነገር ያለ ይመስለኛል።
ይስማሃል?
ለምሳሌ አሁን ከተናንት ወዲያ የከፍተኛ የወታደሩን ሹማምንት ሰብስበው ያደረጉትን ንግግር ስንሰማ ይሄ ዝም ብሎ ማይክ ሲሰጥም ይመጣል ሐሳብ አይደለም የተናገሩት። በደም የታሰበበት የተጠቀሙባቸው ቃላት ችግሩን የገለጹበት መንገድ መውጫውን የጠቆሙበት መንገድ የታሰበበት ነው።
ትክክል።
እና ምንም የሚያስቡት ነገር የለም ምንም ያረጋው አይደለም አለልም። የኔ
ግን መስፍኔ አሁን የምትለው ነገር እንዳልከው እኛም ይስማናል። እንደውም ወደ ኋላ ላይ እንመጣበታለን። ለምን ይመስላል እንዳላቸው አንተም ትገምታለህ ኢትዮጵያ ድምጽ ሬዲዮም ይገምታል የሚያደርጉት ነገር የሚያውቁ የሚፈልጉትን ለማድረግ በደም ተዘጋጅተው የቀረቡ ግን ያንን አውጥቶ አይናገሩትም። ለምን ይመስላል ማይናገሩት? ምክንያቱም ቢናገሩት ወይ ደጋፊ ያገኛሉ ወይ ተቃዋሚ ያገኛሉ። ለምን አያረጉትም?
ልክ ነው። አንደኛው እቅዳቸው ሙሉ በሙሉ ፍለፊት መናገር ከሳቸው ተቃራኒ ለሚንቀሳቀሱት ሰዎች የማጥቂያ ስትራቴጂ እንዲነድፉ
በር መክፈት
ይሆናል የሚል ተገቢ ስጋት አለ። ይገባኛል። እኔ ሁሉም እቅድ ለህዝብ ይፋ ይሁን የሚል እንትን የለኝም። ግን በተቃራኒው ደግሞ ካልነገሩን አሁን እሳቸውን በተስፋ እየደገፈ ያለ ሰው እየራቀ ነው ይሄ
ተስፋ እየቆረጠ ይሄዳል።
ምንድን ይሄ ሰውዬ ኦኬ ወታደሮቹን ሰብስቦ አናገረ ግን ምንድን ነው የሚያደርገው ቀጥሎ? ወይም በሚቀጥሉት አንድ አመቶች ምንድን ነው የሚሆነው? ወታደር ውስጥ የሆነ ምልክት ካልተሰጠን እንደማንኛውም መሪ ወታደሮቹን እየጠራም ያናገር ለውጥም ያደርግ ማንኛውንም ለውጥ አይደለም እኛ ምንደግፈው ምንፈልገው አይነት ለውጥ አለ
ንግባባለን። ግን ማወቅ የምፈልገው እንዴት ብሎ ይንገሩና አሁን ለምሳሌ እንደሚጠበቀው ከሆነ ወታደሩን ሪሸፍል ያረጋሉ ይባላል ያወርዳሉ ይሾማሉ ያ ነው ንግግራቸውንም አንዳንዱን ብትሰማ ደካማ ሀገር ካለ ጄኔራል ይልቅ ጠንካራ ሀገር ያለ 10 አለቃ ይሻላል። ጄኔራሎቹን ዋጋ የላችሁም እዚች ደካማ ሀገር እንደዚህ እቺን ደካማ ሀገር ይዛችሁ ነው። ወይንም ደግሞ ኢሃደግ በራሱ ድካም ቢሸነፍ እና ሌላ ቢመጣ እናንተ የዛ አዲስ የመጣው ኃይል ታዛዥና የሀገሪቱ ዳር ድንበር አስተባቂ መሆን አለ መከተል አለባችሁ እንጂ ኢሃደግ ስለተሸነፈ አብራችሁ መሄድ የለባችሁ ማለት። ወይንም ደግሞ ሶስተኛው እቺ ሀገር ማንንም ለዚች ሀገር ያገለገለውን ዝም ብላት ወረውርም ማለት አይዟችሁ ጥረታ ወጣችኋለሁ ግን መከመጫ ቦታ አስታችኋለሁ ማለት ምንድነው? በሌላ አነጋገር አንዳንድ ታዛቢዎች እንደሚሉት ሁለት እየወሰዱ አንድ እየሰጡ ነገሮችን ወደሚፈልጉባቸው ቦታ ሊያደርሱ ያስባሉ ይሉዋሉ። እንዴት ይንገሩን ግን ይሄንን? እስቲ አንተ ባንተንትን እንዴት አድርገው ያስረዳል?
ምንድነው? ልክ ነው። አሁን ለወታደራዊ ኃላፊዎቹ ብዙ አቅም ያላቸው ማለት ብዙ አይነት በወታደሩ ውስጥ የማዘዝ የመምራት ኃላፊነትና ስልጣን ያላቸው ሰዎች ስለሆኑ እነዛን ሰዎች እስከዛሬ የምትሰሩት ስራ ትክክል ስላልነበር አባረራቸዋለሁ ወይም እንደዚህ ማለት አይችሉም የለባቸውም። ስለዚህ ለሰዎቹ ምንድነው መተማመኛ የመስጠት ስልጣን ቢለቁ እንኳን እነሱን ለማጥቃት እንዳልሆነ ተስፋና መተማመኛ መስጠት የሽግግር ሂደቱን የበለጠ ምንድነው ለስለስ ያለ ያደርገዋልና አስፈላጊ ነገር ነው። ግን እኔ የምፈልገው ምንድነው መሰለ እነዚህ ነገሮች ሊያደርጉ ይችላሉ። ግን ለምሳሌ የሚሊተሪውን በተመለከተ ለውጡ የሚደረገው በምንድን ነው? አንድ አነስተኛ ምሳሌ ልስጥ ላይ ተገበር የሚችል ሊሆን ይችላል። ግን አንድ ወታደራዊውን ተቋም ወታደራዊውን የኢትዮጵያን የመከላከያ ኃይል እንደገና የሚያዋቅር ጥሩ ጥያቄ አይደለም፣ ጥሩ ቃል አይደለም። ሪኮንስቲቲዩት የሚያደርግ የሚያሻሽል አንድ ከወታደሩም ከውጭ ባለሙያዎችም የሚገኙበት አንድ ኮሚሽን ባለው ታስክ ፎርስ ባለው ቢያቋቁ
ምናልባት አመድ አስተያየት ሰጪ ከስቱዲዮ ይደውሉናሉና ምናልባት የሳቸውም ጥያቄና አስተያየትም ጨምረን ውይይታችንን ብንቀጥል። ጤና ይስጥልኝ።
ጤና ይስጥልኝ።
ስቱዲዮአችን ገብቷል እንግዲህ ቀጥሉ።
ኦኬ። አጀመራ ሰላም ጤና ይስጥልኝ። እንኳን በሰላም ሰላም አደረራችሁ።
ሰላም እንኳን ሰላም አደረሩሱ።
ኦኬ። ጥያቄ ሁለት ጥያቄ ነው። አንደኛው እስካሁን ድረስ በዚህ በሶስት አመት በተፋጠነ ሁኔታ ከዛም በ27 አመት በትንሽም በትልቅ የሰው የህዝቡ እንቅስቃሴ ለዚህ ደረጃ ደርሰናል። በዚህ ደረጃ በመድረሳችን ይመስገነው ደህና ነው። ትንሽ የታሰሩ ወንድሞቻችን እህቶቻችን መፈታታቸው ሰዩ የሚያሰኝ ነው። ሌላው ነገር ግን ለዚህ በ27 አመት ውስጥ እንቅስቃሴ ሲደረግ ሰዎች ሞትን አይናቸው አፍጠው ሲጋፈጡ እስርን አይናቸው አፍጠው ሲወጡ መስፍን ካንተ ጭምር አይ መብትስ ካልመጣ ድረስ የሚፈልገው ነፃነት ካልመጣ ድረስ ብለ አደረባይነት ተታችሁ ለሰላም መታገላችሁ የዛሬውን እንጥፍጣፊ የነፃነት ጭላንጭል አሳይቶናል። ነገር ግን አንደኛው ጥያቄ በዚህ በ27 ወይ በ26 አመት የወያኔ ስትራቴጂ ከመለሰ ጊዜ ጀምሮ አትሞስፌሮችን ያዩ ራሳቸውን እየቀየሩ የሰውን አፍላና ግፊትን ለመቀነስ የተራየ ስትራቴጂ ወስደዋል። በ97 ምርጫውም ቢሆን በዛን ሰዓት እዚህ የአይነ ታዛቢዎች ነን በውጭ ሀገር ያሉ ሰዎች እንቅስቃሴ ደህና ኃይል ነበረ። ነገሮችን አረጋግተው ደግሞ እንደገና ያው የባሰ ግፋቸውና ጭቆናቸውን አድርገዋል። ከዛም በኋላ ደግሞ የተለያየ ሁኔታዎች ወጣ ወረድ ነበር። እዚህም የአብይ አካሄድ በኔ እምነት ነው አይ ዶንት ኖ እናንተ ላይ ጨምርም ሌላዎች ምናልባት ልኩን መሆን ይችላል ላይሆን ይችላል። እኛን ይሄ ምንድነው ሰው ታይም አውት የማሰኘት ነው የሚመስለኝ። ያ ካልሆነ ይህን ሰው የገፍትሮ ያመጣ ቆይ ኢህአዴግም ይውጣ ከቄሮም ይውጣ ወይም ደግሞ ከለማ ቡድንም ይውጣ ገፍቶ ያመጣው የወጣቱ የህዝቡ አይ ፍራቻውን ጥሶ ሞት ከዝም ብሎ ከመሞት ሜዳ ላይ መሞት ጀግንነት ነው ብሎ መምጣቱ ሆነ የሰውዬ ደግሞ ይህ የቲም ቡድን ደግሞ አይ ለዚህ ያበቃኝ ህዝብ አሁንም አለኝ ብሎ አንድ ነገር ማድረግ ሲችል ዝም ብሎ ምንድነው ስሙ ልጄ ተኛ ማታ ነገ ነው ጉርሽ እንገዛለህ ዛሬ አይደለም ነገ ነው አይስክሪም እንገዛለህ ዛሬ አይደለም እየተባለ ማማል ላይ ያነ መሰለኝ። አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ደግሞ እኔና እናንተ ላይ ያለ ጥያቄ ነው። በተለያዩ በአሜሪካም በአውሮፓም ያሉ በአፍሪካም ውስጥ ያሉ የኮሚኒቲ ስራዎች የተለያዩ ማህበሮች ከቦንድ ግዢ ሆነ ጭምር ከሌላም ግዢ ስብሰባ ይካሄዳል ውይይት ይካሄዳል ሰላማዊ ሰልፍ ይደረጋል በታሰሩት ይፈቱ ይባላል። አሁን ግን አልጋ ባልጋ ይመስል ጸጥ ብሎ በፌስቡክ እና በዩቲዩብ የተከታተለ ዜና እየሰማ ውስጡ ያላመጠ መጮህ በስተቀረ በአንድነት የሚደረግ ስራ የለም። ዜሮ ነው እና ሁሉም ለራሱ ዳኛ ሁሉም ለራሱ ፍርድ ሁሉም ለራሱ ምንድነው አላሚና ግብ ጠባቂ ሌላው ደግሞ ሻንጣ ተሸክሞ ካሁን ወዲያማ አልቋል ሰላም ነው የሚል ሰው ነው። ስለዚህ ይህ ነገር እንዴት ነው? ሁለት ጥያቄ ነው። አንድ ያለው መንግስት ዝም ብሎ ማማለያ መንግስት ከሆነ ነገስ የኔና ያንተ ልጆች እናንተ እንኳን በእድሜ ገፍተ ምናልባት ሰላም መጣ ኢትዮጵያ ትኑራ አላህ ነው የሚያውቀው ምን ሌሎች ኢትዮጵያውያን የሚኖርባትን አገር ለማድረግ የሚቻለውን ነገር ይያማለለን ሊሆን ይችላል። ያ እንዲሆን ምን አይነት እርምጃ መሄድ አለበት? አንድ ነው እኛስ ውጭ ያለነው ሰዎች ምን አይተን ነው እጃችን አጣጥተን ቁጭ አለ? ፍራንትና የታሰረን የኢትዮጵያን ኤምባሲዎችን አፍነን የሚጮህበት ሰዓት ነበር። ትላንት አሪብ እኮ ኤምባሲው አለ ለምን አስቸኳይ አዋጁ አልወረደም ብለን በያ አውሮፓ ባለው በየአሜሪካ ባለው ኤምባሲው ላይ መጮህ ብንችል ለሰውየው ድጋፍ ይመጣል። ዛሬ ግን
እንግዲህ ጥያቄዎችን ሰምተናል።
አንድ ሌላ ጥያቄ
እሺ፣ አጠር ያርጉልን ካለን ጊዜ አንሳር።
ዛሬ አልጋ ባልጋ ሆኗልና ለስፖርት ዝግጅት አሜሪካ ይምጣ የሚባለው ምን ታይዞ ነው? እዚህ ላይ በቃል
በጣም ነው እናመሰግነው። እንግዲህ ጥያቄዎችን ተቀብለናል። በውይይቱ ያው ቤት ሚታየውናል። እንግዲህ በጣም ነው እናመሰግነው።
ታንክ ዩ።
የዚህ አሁን የየን ያለነው ነገር ማዘናጊያ ሊሆን ይችላል፣ የታሰበበትም ወይም ያልታሰበበትና ዴሞክራሲያዊ ስርዓት ለመመስረት የምናደርገውን ትግል ወደ ኋላ የሚጎትትና ሊጠለፍ የሚችል ነው የሚል ሐሳብ ነው።
ማዘናጊያ ነው ባጭሩ።
ማዘናጊያ ነው ነው እነስ ለመናገር ማዘናጊያ ነው የሚለውን ሐሳብ በሚለው ሐሳብ አልስማማም። አንደኛ የኢትዮጵያ ህዝብ ያደረገው ትግል ነው አብይ እዚህ ደረጃ የደረሰው ካልን በእነሱ ቀድ አይደለም ማለት ነው። ለሊ ተገደዋል ማለት ነው። ስለዚህ ነገር ግን ይሄንን አጋጣሚ ግፊታችንን ካልቀጠልን አንድ ሆነ አካል ጠልፎ ሊወስደው ይችላል
ይችላል። ያ ፖሲቢሊቲ አለ
አለ አለ። እሱ ደግሞ የሚቀር አይደለም። አደጋ የሌለበት ትራንዚሽን የለም በአለም ላይ። እንኳን አደጋ ከቤት ወደዚህ ወደ ስቱዲዮ ለመምጣት ስንወጣ መንገድ ላይ አደጋ አጋጥሞን ልንሞት እንችላለን። ሁሉ ጊዜ ሪስክ አለ። የስርዓትን ሽግግር የማድረግ የማሻሻል ሂደትም ሁሉ ጊዜም እንደዚህ አይነት አደጋዎችን አዝሎ ነው የሚመጣው። ግን ሊጠለፍ ስለሚችል ምንም አንንቀሳቀስ ግን ማለት አንችልም። ያገኘነውን ክፍተት መጠቀምና መግፋት አለብን። ወደ ምንፈልገው አቅጣጫ ካልሄደ ወደ ነበረው ትግላችን ወደ ነበረው ግፊታችን እንመለሳለን። ለዚህ ነው እኔ አሁን በዚህ ወቅት ነገሩ በተፋማመበት ወቅት ሁሉም በጥሩ ስሜት በጥሩ መንፈስ ውስጥ ባለበት ሰዓት ከያቅጣጫው አስተዋጽኦ ማድረግ ያስፈልጋል እንምለው። የዳያስፖራውን ሚናም ያነሱት ተገቢ ነው፣ ልክ ነው። ዳያስፖራ ያለነው ሰዎች በኢትዮጵያ ውስጥ ያለነው ኢትዮጵያውያን በተለያየ መንገድ አስተዋጽኦአችንን ግፊታችንን መቀጠል አለብን። እነሱን ለማድረግ ግን እየተወያየን አጀንዳዎቻችንን ሴት ማድረግ አለብን። ከዚህ በፊት በዋናነት አንዱ ትልቁ ነገር የዜጎች መታፈን መገደል ነበር። እሱ ምንም ያከራክር ስላልሆነ ለሱ ሰልፍ መውጣት በጣም ቀላል ነገር ነበር። ምንም የሚያጨቃጭቅ አይደለም። አሁን እሱ የለም። ስለዚህ ሰልፍ ስንወጣ በምን ጉዳይ ላይ ነው የምንወጣው? ምን ለመጠየቅ ነው የምንወጣው? ይሄ ውይይት ይጠይቃል።
የጋራ አቋም የምንይዝባቸው ነጥቦች መነጋገር አለብን ነው።
ልክ ነው፣ ልክ ነው።
ችግሩ ሁሉም የተለያየ ነጥብ አለው። ማናቸው እንዳሉት ሁሉም የራሱን ዘውድ ኪሱ ይዞ ነው የሚዞረው ብለዋል። አንዱም ትልቁ ችግር እንደሚመስለን ከሆነ ያ ነው። እነዛን ዘውዶች አውጥቶ በሉ የትኛው ነው የጋራ የሚሆኑት ዘውዶች የቱ ናቸው በጋራ ሁላችንም ልንይዛቸው ምን ችለው የሚል አልተገኘም። ያ የሆነበት ደግሞ በእኛ ግምት ፍርሃት አለ። ቀድሞኝ ሊሄድ ነው እሱ አላደለም እሱ ከሚቀድመኝ እግሩን ልስበረው ሁለታችንም ዛው መጨረሻ ላይ ሁለታችንም ዛው ነው የምንቀረው። ያ አይነት ፍርሃት አለ። ምን ይመስላል?
ምናልባት ያምድ አንድ ላይ ማብራችሁ እንድትመልሱ እንፈልገው የካሳር ያሳለፍናቸው ሁለት ይህ መንግስት ለውጦች ላይ ማህበረሰቡ የሰራቸው ወይም ያጣቸው መልካም እድሎች ነበሩ ሳይጠቀምባቸው ያለፉትና ከዛ ልምድስ ምንድነው የሚወሰደው ይላል። ብዙ ሊቃኖች በጊዜው ተመሳሳይ ሐሳብ ያቀርቡ ነበር። ማህበረሰቡ በንቃት የዲሞክራሲ ምህዳሩ ሰፍቶ አስተማማኝ መሬት ላይ እንዲወርድ ማህበረሰቡ መታገል አለበት፣ አጓጉል ተስፈኝነት መቆም አለበት ይሉ ነበርና አልተሰሙም። በቅንነት ልክ እንደናውይም እና አንዳርጋቸውም በዚህ የስልጣን ሽግግር ውስጥ ተሳታፊ ነበሩ። መልካም ለማድረግ ሄደው ነበር ግን አልተሳካምና ይሄ ማህበረሰብ አሁንስ ምን አይነት ልምዶችን ወስዶ መሄድ አለበት የሚለውን እንድታዳብሩት ነው። አመሰግናለሁ።
መደገፍ ያስፈልጋል። ሰዎች በቻሉት ልባቸው በፈቀደላቸው ህሊናቸው በፈቀደላቸው መንገድና ሁኔታ መሳተፍና ድጋፍ ማድረግ አለባቸው። አሁን እኔ ስለማልስማማበት ነው ማነሳው፣ ወደ አገራቸው ለመመለስ ሻንጣቸውን የሸከፉ ሰዎች አሉ። ይሄ ልክ አይደለም። ወደ አገር ለመመለስ ሻንጣ መሸከፍ እንደ ጥፋት መታየት የለበትም። ይመለስ ሰው ከፈለገ። ወደ ሀገር ቤት መመለስን ሁሉ ጊዜ እንደ አድርባይነት ማየት መንግስትን የሰዎችን መገደል መታሰር አፈና መደገፍ ይሄ አድርባይነት ነው። ወደ ሀገር ቤት መመለስ ግን አድርባይነት አይደለም። ሪሊ እንትናችንን ቴንሽናችንን እኛ ማከለ ያለውን መቀነስ አለብን። አገር ቤት እንደዛ ስለምሰማ ነው። ዳያስፖራውም ትንሽ ቀነስ ማረግ። እንደዛ ኢንቴንሽን ያላችሁ ሰዎች ይሂዱ ከተመቻቸው ምን ችግር አለው? እኔ መሄድ ስለማልችል ነው እንጂ ይሄድ ነበር እነቴን ነው መነግራችሁ። እና ይሂድ ሰው አሁን አገሬ ተለውጧል እኔ በነጻ ሄጄ መስራት ፈልጋለሁ ምናምን ካለ ይሂድ።
መስፈኔ ትንስማማለን አሁን በልኩ ላይ ግን አንዲት ፍርሃት አለች። በተለይ ይሄን ምንድነው ሻንታ ሸክም ነው የሚባለው የሚሄዱ በሚባለው ላይ ያለው ፍርሃት ምንድነው? ባብዛኛው እዛ ከገቡ በኋላ ያቺ አድርባይነት ስላለች ለመኖር ሲባል የማይሆን ነገር ይሰራሉ። ከዚህ መንግስት ጋራ በመተባበር እንደው ማልፈው ተርፈው የሚጎዳ ነገር ሊናገሩ ሊሰሩ ይችላሉ ከሚለው ኮኖቴሽን መሰለኝ ይሄ ነገር የሚመጣው።
አግን አመድ እነዛ ሰዎች ከሆነና አንተ ልናስቆማቸው አንችልም። ኤኒዌይስ ከፈለጉ እንኳን አሁን እንደዚህ ተስፋ ታይቶ ቀርቶ ጭልምልም ባለበትም ወቅት እኮ ይሄዳሉ። ምን ማድረግ እንችላለን? የሚተርፈን ከነዚህ ሰዎች ጋር መቀያየም ነው። ማለት በግል መቀያየም ነው። በፖለቲካ አቋም ልዩነት መውሰድ እሱ ምንም ችግር የለበትም። ግን ዋናው ሐሳቤ ምንድነው ይገባኛል። ቴንሽኑን ረገብ ማድረግ ያስፈልጋል። ምክንያቱም ከነዚህ ሰዎችም ጋር ቁጭ ብለን መነጋገር አለብን። አገር የሚባል ጣጣ ይሄ ነው። ትናንትና ጠላቴ ከመተለው ሰው ጋር ቁጭ ብለህ ስለ ሰላም እንድትነጋገር ያስገድዳል። ግዴታ ነው። የምርጫ ጉዳይ አይደለም።
ፖለቲክስ ፈረንጆቹ የሚሉት አለ politics is the art of the possible።
ትክክል ነው።
ሁሉም ነገር የሚቻልበት ሳይንስ ቢኖር ፖለቲካ ነው። ያንተ ድርጅት መሪው ቁጭ ብሎ ከሌላው ድርጅት ጋራ ቡና እየጠጣ በሚነጋገርበት በዛ ሞመንት ጫካ ውስጥ ያንተና የዛ ድርጅት ወታደሮች ይተባተባሉ በጦርነት። ግን እነዚህ ቁጭ ብለው ቡና እየጠጡ ያወራሉ which means ከጠላት ጋርም ቁጭ ብለህ መወያየት ግድ ይላል። ይሄ ነው ቁም ነገሩ። ግን ምንድነው እኔ እንግዲህ እንደሚገባኝ የሀገራችን የፖለቲካ ባህል በተቃላይ የበለጸገ አይመስለኝም። ድፍረት አይሁንብኝና የበለጸገ አይመስለኝም። እኛ በሶስተኛው ዓለም ኢትዮጵያን ጨምሮ ያለን አመለካከት the winner takes it all። አሸናፊው ሁሉን ነገር ይወስዳል። ተሸናፊው ወይ እስር ቤት ይገባል ወይ ጫካ ይገባል። እኔም በሚቀጥለው ጊዜ እድልን ጠብቄ እመጣለሁ ብሎ እምነት የለውም።
ጽዋው ነው ጋመቼ ነው ይመጣው ነው።
ኤግዛክትሊ። እና ይሄንን እንዴት ነው ቅድም መብራት ያነሳውንም ጥያቄ እንት ለማለት
ምናልባት አመድ አንድ አድማጫችንም ገፍቷል ያው አየሩን ክፍት ስላደረግ ነው ይግድ መስጠታለና አጠራርገው ሐሳባቸውን ይሰጡና ከሱ ደግሞ ተነስተን እንቀጥላለን። ጤና ይስጥልኝ አድማጫችን።
ጤናስተልኝ
እባኮ ተናሳውትን እስጡን።
እሺ የኔ ሐሳብ ምንድነው ከዚህ በፊት ኢትዮጵያ ካንዲም ሁለቴም ወጥ በመጣ ጊዜ ተሸውዷል ያለውና ካሁን በኋላ ያን እንዳይደገም ምን መደረግ አለበት? ምክንያቱም ኢትዮጵያ ህዝብ በጣም የዋህ ነው። ያው እኔ ኢትዮጵያን ስመለከተው ትንሽ ለውጥ ካየ የመዘናጋት እንትን አለበት ይያምናል ነው። ወዲያው ለሚመጣው ለውጥ ድጋፍ መስጠት አይጥሩ ነው ምናም ብሎ ቤት የመቀመጥ እንትን አለው። እኔ ብዙ ጊዜ እንዳየው ሆነ እና አሁን ያስቸጓይ ጊዜዎች ኢትዮጵያ ውስጥ ተውጫል። ሶ ይሄ ሲነሳ ህዝቡ ምንድነው ማድረግ ያለበት? ቅድም ማነው መስፍን ሲያነሳው ነበረው ነገር ነው። እንደሚታወቀው አንድ ሀገር ውስጥ ለውጥ የሚፈልግ ማህበረሰብ ብዙ ጥያቄዎች አሉት ነው። እና ብዙ ጥያቄዎች ስላሉት ያንን ጥያቄ ወጥቶ መጠየቅ አለበት። እና ኢትዮጵያ ውስጥ ያሉ ችግሮችን እንዲፈቱ ህዝቡ ይወጣ የሚጠይቅበት ሰዓት አይ ቲንክ አብይ ይዞት ተነሳው ወይም የሚፈልገው ለውጥ ያግዟል የሚል እምነት አለኝ። እና በዚህ ላይ መስፍን መናስቀይ ተሰጥበታል። ምክንያቱም አብይ ይሄን ነው የሚፈልገው ወደሚፈልገው እንትን ማህበረሰቡ ወጥቶ መጠየቅ መቻል አለበት። እንዴ ነው እዚህ ምን ኖርበት ብቁ ሀገር ቢሆን እኮ አራት አመት ምርጫ ከሄዳ በኋላ ሰው ጁን አጣጣፈው ቁጭ አይልም ነው። ነፃ ተቋም ስላለ በዛ ይገባ መብቱን ያስከብራል። ሶ ለኢትዮጵያ ምንድነው እናሰማው ነው። ዲሞክራሲ ማለት ዝም ብሎ ዲሞክራሲ ስላለ መብትን ታገኛለህ ማለት አይደለም ነው። ዲሞክራሲ መጣ ማለት ዝም ብሎ ጀና አጣጥፎ ቁጭ ማለት አይደለም። ስለዚህ ኢትዮጵያ ማህበረሰብ ማንቃት ያስፈልጋል ነው። ስለዚህ በዚህ ላይ መስፍን ማን አስተያየት ሰጥበታል። በዲያስፖራ ያለው ኢትዮጵያም ነው ውጭ ያለው እንዴት ነው ማስተማር የሚቻለው ነው? ብዙ ክፍተቶች ስላሉ ብዬ ነው። አመሰግናለሁ።
በጣም ነው እናመሰግነው። እንግዲህ መስፍንም ጥያቄዎቹን በደንብ አድምጠዋልና ለመልስ እናገኛለን ብለን ተስፋ እናደርጋለን። ውይይታችን ይቀጥላል። አድማጫችን ለሰጡን አስተያየትና ጥያቄ እናመሰግናለን። መስፍን እንግዲህ ጥያቄዎቹን ሰምተናል። የዜና ሰዓታችንም ደርሷል። አንድ ሁለት ጥያቄ ልጨምርና መሻገሪያ ሙዚቃ አድርገን ዜና ሰምተን ደግሞ ውይይታችን በሁለተኛው ምዕራፍ የሚቀጥል ነው የሚሆነው። እንግዲህ ከሰሞኑን እንዳየው የተወካዮች ምክር ቤት ምንድነው የሚኒስትሮች ምክር ቤት የተጣለውን እንግዲህ አስቸኳይ ጊዜ አዋጅ እንዲነሳ በከፍተኛ የሆነ ልዩነት ተፈጥሮ መስማማትም ያልተፈጠረበትና ትልቅ ንትርክ ውስጥ የሚገቡበት ሁኔታ የነበረ ቢሆንም እንዲጸድቁና ለምክር ቤቶች እንዲቀርብ ወይም ለፓርላማ እንዲቀርብ የተወሰነበት ሁኔታ አለና እሱ የሚሰጠው አዲስ የተስፋ ምዕራፍ አለ ወይ የሚለው አንዱ ጥያቄ ነው የሚሆነው። እዛ ላይ ያለ አስተያየት አንዱ ነው። ሁለተኛው ደግሞ አቶ አብይን በማህበረሰብ ልቦና ውስጥ ባጭሩ እንዲገቡ ያረጋቸው ለኢትዮጵያዊ ለኢትዮጵያ አንድነት ያላቸው አመለካከትን በብዛት ለማህበረሰብ የነገሩበት ሂደት አለና አንዳንድ እንግዲህ ፖለቲካ ተንታኞች ነን የመብት ተሟጋቾች ነን የሚሉ ሰዎች ምንድነው ብሔር ተኮር የሆነ የፖለቲካ አደረጃጀት ውስጥ የተመጣበት ምዕራፍና ሂደት ውስጥ ባለንበት ሲቹዌሽን ከአንድ ብሔርን ወክሎ የመጣ የፖለቲካ ሲስተምና ምንድነው ዲፊኒሽን የሚያፋለስ ሂደት ውስጥ በመጡ ማህበረሰቦች ውስጥ እንደዚህ አይነት ሂደት ተቀንቅኖ ተስፋ ላይ ተጥሎ ወደ ተግባር የሚገባበት ሁኔታ አለ ወይስ የሚለው ጥያቄ ነው። እነዚህን ጥያቄዎችም ሌሎችም ከአህመድ ጋር አንድ ላይ ሆኖ የሚዳብር ነው የሚሆነው። መሸጋገሪያ እንስማና ዜና ብለን ደግሞ እናክላለን። አድማጮቻችን እየሰጣችሁን ላለው አስተያየት እጅግ በጣም ነው እናመሰግነው። ፕሮግራማችን መሸጋገሪያ ሙዚቃ ዜናን ሰድሮ ደግሞ ተመልሶ ወደ እናንተ ይመጣል። አብራችሁን ቆዩ። ራሳቸውን ያደረጁ ወጣት አክቲቪስቶች ሳይሰለቹ ለተከታታይ ቀናት የአቶ አንዳርጋቸው መምጣት ሲጠባበቁ ቆይተው ነበር። ብዙዎቹ አቶ አንዳርጋቸው ምናልባትም ሲለቀቁ በሙሉ ጤንነት እናገኛቸዋለን ብለው ያላሰቡ ቢሆንም አቶ አንዳርጋቸው ጽጌ ግን አካላዊ ጉስቁልና ውጪ በመንፈስም በጽናትም ጎልብተው መውጣታቸው ብዙዎቹን አስደምመዋል። አቶ አንዳርጋቸው በሰጧቸው ተከታታይ ኢንተርቪውዎች እንደገለጹት
የኢትዮጵያ ችግር እስኪፈታ ዴሞክራሲያዊ ስርዓት እስኪሰፍን ትግላቸው ተጠናክሮ ይቀጥላል። ከየመን ስለታፈኑበት ጉዳይ አስተያየት የሰጡት አቶ አንዷርጋቸው ጽጌ ተጨማሪ የህዝብ $400 ላለማባከን ሲሉ አደጋ ላይ መውደቃቸውን ተናግረዋል። በፈርስት ክላስ ለመሳፈር ተጨማሪ $400 ክፍል ሲሉ ለምን የህዝብ ሀብት ይባክናል በሚል መሆኑንም ጠቁመዋል። አቶ አንዷርጋቸው ባለፈው አርብ ወደ ለንደን በማቅናት ከቤተሰቦቻቸው የተቀላቀሉ ሲሆን ለንደን ሲደርሱ በርካታ ኢትዮጵያውያን ከፍተኛ አቀባበል አድርገውላቸዋል። አቶ አንዷርጋቸው በከባላታቸው ፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቤተ መንግስት ውይይት ማድረጋቸው ሲገለጽ ይህም በተለይም ብዙዎች ለአቶ አብይ አስተዳደር ምስጋና እንዲሰጡ አስችሏቸዋል። አቶ አንዷርጋቸው ትናንት አርበኞች ግንቦት ሰባት በኖሮ ዮስሎ ባደረገው ህዝባዊ ስብሰባ ላይ በስካይፕ ተገኝተው እንደተናገሩት ትግሉ ብዙዎችን እያሳተፈና ወደፊት የሚሄድ በመሆኑ ብረትን መቀጥቀጥ እንደጋለ ነው በሚባል አባባል መመሰረት እኛም ትግሉን ከጫፍ ለማድረስ እንረባረብ ብለዋል። ተንደርጋቸው ባለፉት 4 አመታት የከፈሉት መስዋዕትነት በጣም ትንሽና ሌሎች ኢትዮጵያውያን ከከፈሉት መስዋዕትነት አንጻር በጣም ትንሽ መሆኑን ሲገልጹ ከዚህ በላይም ለመክፈል መዘጋጀታቸውን ገልጸዋል። የህወሓት ተንደርጋቸው ጽጌ መፈታት ተከትሎ በአፍሪካ፣ በአውሮፓ፣ በአሜሪካ፣ በኤዥያና በሌሎችም ሀገሮች ኢትዮጵያውያን በከፍተኛ ድል አድራጊነት ደስታቸውን እየገለጹ ይገኛሉ።
አቃቤ ህግ በአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋና ጀዋር መሐመድ ላይ መስርቶት የነበረውን ክስ ማቋረጡን አስታውቋል። በሁለት መገናኛ ብዙሃን ማለትም በኢትዮጵያ ሳተላይት ቴሌቪዥን እና ሬዲዮ ኢሳት እና በኦሮሚያ ሚዲያ ኔትወርክ ኦኤምኤን ላይ አቅርቦት የነበረውን ክስ አቃቤ ህጉ ማንሳቱን አስታውቋል። ይህ በእንዲህ እንዳለ ግን በአርበኞች ግንቦት ሰባት ስም የተከሰሱ በርካታ ተከሳሾች ክስ አሁንም አለመቋረጡ ተነግሯል። የፌዴራል ጠቅላይ አቃቤ ህግ በነ ዶክተር መረራ ጉዲና ክስ መዝገብ በሁለት መገናኛ ብዙሃንና ሁለት ታዋቂ ግለሰቦች ላይ ቀርቦት የነበረውን ክስ ማንሳቱን ተገልጿል። በእነ ዶክተር መረራ ክስ መዝገብ የሽብር ክስ ተመስርቶባቸው የነበሩት የኢትዮጵያ ሳተላይት ቴሌቪዥን ኢሳት፣ የኦሮሚያ ሚዲያ ኔትወርክ ኦኤምኤን፣ ፕሮፌሰር ብርሃኑ ነጋና ጃዋር መሐመድ ክሳቸው ተቋርጧል። ሁለቱ ታዋቂ ሰዎች በሌሉበት በሽብር ወንጀል መከሰሳቸው አይዘነጋም። የዶክተር መረራ ጉዲና ክስ ቀደም ብሎ በመቋረጡ ከእስር መለቀቃቸው ነው የተዘገበው። ይህ በእንዲህ እንዳለ ግን በግንቦት ሰባት ተከሰው በማዕከላዊ ስቃይ የደረሰባቸው ብልታቸው ተቆላሸው አስቻለው ደሴና ዮናስ ጋሻው ክሳቸው እንዳልተቋረጠ ለማወቅ ተችሏል። በተያያዘ ዜናም የጎንደር ዩኒቨርሲቲ መምህሩ ጌታ አስራደን ጨምሮ በርካታ የአማራ ተወላጆች ክስ አለመቋረጡ ምንጮች ጠቁመዋል። በአሁኑ ወቅት በእስር ላይ ያሉትን ክስ ከማቋረጥ ይልቅ ቀደም ብሎ ክሳቸው የተቋረጠላቸውን ስም በማካተት የብዙ ተከሳሾች ክስ እንደተቋረጠ ነው እየተነገረ ያለው። ከአሁን ቀደም ከእስር የተፈቱትን አስቻለው አብርሃምና ሌሎችም ተከሳሾችን ስም በማካተት አቃቤ ክሳቸውን አቋርጫለሁ ማለቱ የቁጥር ማሟያ ለማድረግ ነው መባሉን አዲስ አበባ የሚገኙ ምንጮች ገልጸዋል። በሌላ ዜና ላለፉት 4 ዓመታት መቀመጫውን አሜሪካ ሚኒያፖሊስ ሚኒሶታ በማድረግ በሳተላይት ቴሌቪዥን ስርጭቱን እያካሄደ የሚገኘውና በጃዋር መሐመድ የሚመራው ኦሮሚያ ሚዲያ ኔትወርክ ኦኤምኤን በኢትዮጵያ ውስጥ ቅርንጫፍ መክፈት በሚቻልበት መንገድ ለመነጋገር ልዑካኑን ወደ አዲስ አበባ መላኩን አስታውቋል። የቴሌቪዥን ተቋሙ ማኔጅመንት አባልና የኦፕሬሽን ምክትል ዳይሬክተር በሆኑት አቶ መሐመድ አብዶሽን መሪነትና ሌላ አንድ የአመራር አባልን የያዘው ቡድን ዛሬ ምሽት ወይም ነገ ማለዳ አዲስ አበባ ይደርሳል ተብሎ ይጠበቃል። ኦኤምኤን የተለያዩ በሀገራችን በተለይም የኦሮሚያን ወቅታዊ ጉዳዮችን በኦሮምኛ፣ በአማርኛ፣ በአረብኛ፣ በሲዳምኛ፣ በእንግሊዝኛና በተለያዩ ቋንቋዎች ስርጭቱን የሚያስተላልፍ ሲሆን በኔዘርላንድ፣ በለንደንና በካይሮ ተባባሪ ስቱዲዮች እንዳሉት ተነግሯል። የአሁኑ የቴሌቪዥን ተቋሙ አመራሮች ውሳኔ ባሳለፍነው ሳምንት የኢትዮጵያው ጠቅላይ አቃቤ ሕግ በዶክተር መረራ ጉዲና የክስ መዝገብ ጋር በተያያዘ ክስ ተመስርቶባቸው ከነበሩት የኢትዮጵያ ሳተላይት ቴሌቪዥን ኢሳት ዶክተር ብርሃኑ ነጋና የኦኤምኤን ስራ አስኪያጅ የሆነው ጃዋር መሐመድ ጋር በኦኤምኤን ላይ አብሮ ቀርቦባቸው የነበረውን ክስ መቋረጡን ተከትሎ መሆኑ ተዘግቧል። በሌላ ዜና የሰሜን አሜሪካ የትግራይ ተወላጆች ማህበር ለጠቅላይ ሚኒስትር አብይ አህመድ የተቃውሞ ደብዳቤ ጽፈዋል። ተወላጆቹ እንደሚሉት ሰሞኑን አቃቤ ሕግ በኢሳት ላይ ቀርቦ የነበረውን ክስ በማንሳቱ ተቃውሟቸውን መጻፋቸውን ገልጸዋል። በምክንያትነት የቀረበውም ኢሳት በትግራይ ሕዝብ ላይ ጭፍጨፋ አውጇል በሚል ሲሆን ኢሳት ወደ ሀገር የሚገባ ከሆነ ሌሎች ነገሮችን ለማየት የሚገደዱ መሆናቸውን አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያውያን ፌስቲቫል ላይ እንዲገኙ የቀረበው ጥያቄ ያለመቀበሉን የሰሜን አሜሪካ ኢትዮጵያውያን እግር ኳስ ፌዴሬሽን አስታወቀ። 31 አባላት ያሉት የፌዴሬሽኑ ቦርድ ጥያቄውን ያልተቀበለው ጠቅላይ ሚኒስትር አብይ ቢጋበዙ ቀሪው ጊዜ አጭር በመሆኑ ሊፈጠር የሚችለውን የሰው ብዛት መጨናነቅና የቦታ ጥበት ምክንያት በማድረግ ነው ተብሏል። እናም የጠቅላይ ሚኒስትር አብይ አህመድ ጥያቄ ለሚቀጥለው ዓመት ቢቀርብ ጉዳዩ እንደገና እንደሚያጤነው ፌዴሬሽኑ አስታውቋል። ጠቅላይ ሚኒስትር አብይ አህመድ በየዓመቱ በሚካሄደው ኢትዮጵያውያን ፌስቲቫል ላይ ለመገኘት ለሰሜን አሜሪካ ኢትዮጵያውያን እግር ኳስ ፌዴሬሽን ጥያቄ የቀረበው በዋሽንግተን ኢትዮጵያ አምባሳደር አቶ ተክላ ብርሃን በኩል መሆኑ ተዘግቧል። ጥያቄ መቅረቡን ተከትሎም በአሜሪካ የሚኖሩ ኢትዮጵያውያን ጠቅላይ ሚኒስትሩ ይጋበዙ ሳይጋበዙ በሚል ክርክር ሲያደርጉ ቆይተዋል። ፌዴሬሽኑ ጥያቄውን ሊቀበል እንደሚችል ፍንጭ በመስጠቱ በጉዳዩ ላይ ድጋፍና ተቃውሞ ሲሰማ ሰንብቷል። 31 አባላት ያሉት የሰሜን አሜሪካ የእግር ኳስ ፌዴሬሽን ቦርድ ጉዳዩን ሲያብላልና ሲመክር ከቆየ በኋላ በመጨረሻ ጥያቄውን እንዳልተቀበለው የሚገልጽ መረጃ በድረገጹ አውጥቷል። ፌዴሬሽኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በዝግጅቱ ላይ እንዲገኙ የቀረበውን ጥያቄ ያልተቀበለበትን ሶስት ምክንያቶች በመግለጫው አመልክቷል። የመጀመሪያ ምክንያት ጥያቄው ዝግጅት ሊካሄድ በተቃረበበት ጊዜ የቀረበ በመሆኑ ሊገኝ የሚችለው የሰው ብዛት በማሰብ የተሳታፊዎችና የእንግዶችን ደህንነት ለመጠበቅ በሚል ነው። ስነ ስርዓቱ የሚካሄድበት ቦታ ጠባብ በመሆኑም ጠቅላይ ሚኒስትሩ ቢገኙ ሊፈጠር የሚችለው መጨናነቅም ሁለተኛው ምክንያት ሆኖ ተወስዷል። ከኢንሹራንስ ጉዳይ ጋር የተያዙ ስራዎች ቀድሞ በመጠናቀቃቸውና እንደገና ጉዳዩን ለመጀመር ጊዜ አለመኖሩም ሶስተኛው ምክንያት እንደሆነ ፌዴሬሽኑ ገልጿል። የሰሜን አሜሪካ ኢትዮጵያውያን እግር ኳስ ፌዴሬሽን በሀገሪቱ እየተካሄደ ያለውን ለውጥ በአውንታዊ ጎኑ እንደሚመለከተውም ተዘግቧል። በርካታ የአና ማርያም ተፈናቃዮች ወደ ቤተ መንግስት በመሄድ ተቃውሞ ማሰማታቸው ተዘግቧል። በአዲስ አበባ ዙሪያ የሚኖሩት በርካታ የአና ማርያም ተፈናቃዮች ወደ ቤተ መንግስት በመሄድ ከፍተኛ ተቃውሞ ማሰማታቸው ተዘግቧል። ከ3000 የማያንሱ ቤታቸው የፈረሰባቸውና በከፍተኛ ችግር ላይ የሚገኙ ዜጎች ወደ ቤተ መንግስት አምርተው ጉዳያቸውን ለጠቅላይ ሚኒስትሩ ለማቅረብ ቢፈልጉም አልተሳካላቸውም። ይህን ተከትሎ በቀጥታ ወደ አሜሪካ ኤምባሲ ሲያመሩ የፌዴራል ፖሊሶች መንገድ ላይ በመጠባበቅ ሰልፈኛውን አግተው ውለዋል። ፖሊሶቹ በሰልፈኞቹ ላይ ያደረሱን ጉዳት የለም፣ ተፈናቃዮቹ ጥያቄያቸውን የሚሰማ አካል በማጣታቸው ሰልፍ ለማድረግ መገደዳቸውን ገልጸዋል። የቤተ መንግስት ጠባቂዎችና የዶክተር አብይ አጃቢዎች መቀየራቸውን ተሰማ። በኢህአዴግ ውስጥ የሚታየው መከፋፈል እየጨመረ መሄዱን ተከትሎ በቤተ መንግስት ጥበቃ ዙሪያ የሚያደርጉ እንዲሁም ጠቅላይ ሚኒስትሩ የሚያጅቡ ሰዎች እየተቀየሩ መሆኑን በተለይ ኢሳት ዘግቧል። ከ20 ዓመታት በላይ የቤተ መንግስት ዋና ኃላፊ በመሆን ሲያገለግሉ የቆዩት ገብረትንሳኤ ገብረ ሚካኤል ከስልጣናቸው ተወግደው በምትካቸው ሰራተኛና ማህበራዊ ጉዳይ ሚኒስትር ዴታ የነበሩት ወርቅነሽ ብሩ መተካታቸው የተዘገበ ሲሆን ገብረትንሳኤ ከስልጣን እንደተነሱ በእርሳቸው ስር የነበሩ ጠባቂዎችና አጃቢዎችም እንዲቀየሩ ተደርጓል። ኢሳት ከተለያዩ የድርጅቱ ሰዎች ለማረጋገጥ እንደተቻለው በአዲሱ ጠቅላይ ሚኒስትር አንዳንድ እርምጃዎች ያልተደሰቱ የህወሓት ነባር ታጋዮችና ወታደራዊ አዛዦች በጠቅላይ ሚኒስትሩ ህይወት ላይ አደጋ ሊያደርሱ ይችላሉ የሚል ፍንጭ በማግኘታቸው የጠቅላይ ሚኒስትሩ አማካሪዎችና በቅርበት አብሯቸው የሚሰሩ የስራ ባልደረቦቻቸው ጠባቂዎችና አጃቢዎቻቸው እንዲቀየሩላቸው ግፊት ሲያደርጉ ቆይተዋል። ጠቅላይ ሚኒስትሩ በፖሊስና በቤተ መንግስት ጥበቃ ላይ እያደረጉ ያለው ለውጥ ህወሓቶችን ማስቆጣቱና ቅሬታቸው ለጠቅላይ ሚኒስትሩ እየገለጹ መሆኑን ምንጮች ገልጸዋል። ኦህዴድና ብአዴን እስከ መጪው ነሐሴ ድረስ አጠቃላይ መከላከያውና ደህንነቱ እንደገና እንዲዋቀር የሚፈልጉ ሲሆን ህወሓት በበኩሉ ደህንነቱና መከላከያ ኢትዮጵያን ከውጭ ጥቃት በብቃት እየተከላከለ ያለ ተቋም በመሆኑ መነካት የለበትም የሚል አቋም ይዘዋል። ከቄለም ወረዳ ተፈናቅለው በቆቦ ከተማ የሚገኙ የአማራ ተወላጆች እርዳታ እንዲደረግላቸው ጠየቁ። በደርግ ዘመን በቄለም ወለጋ ደምቢዶሎ ወረዳ ሰፍረው የነበሩ ከ400 በላይ የአማራ ተወላጆች በአካባቢው ባለስልጣናት ጫና እንዲፈናቀሉ መደረጉን ተከትሎ በአሁኑ ሰዓት ቆቦ ከተማ ውስጥ የሚገኙ ሲሆን ሁሉም ዜጎች ድጋፍ እንዲያደርጉላቸው ጥያቄ አቅርበዋል። ተፈናቃዮቹ እንደሚሉት ካለፉት 7 ወራት ወዲህ የአካባቢው ወጣቶች፣ ፖሊሶችና ሌሎች የደህንነት አባላት አካባቢውን ለቃችሁ ውጡ ብለው ባዘዟቸው መሰረት መውጣታቸውን ተናግረዋል። ከቡኖ በደሌ እንዲሁም ከቤንሻንጉል ጉሙዝ የተፈናቀሉ የአማራ ተወላጆች ባህር ዳር ከተማ ውስጥ ሰፍረው እንደሚገኙ ሲገለጽ የአቶ ለማ መገርሳ አስተዳደርም ማንም ሰው ከኦሮሚያ ክልል መፈናቀል እንደሌለበት በተደጋጋሚ ሲነገር መቆየቱ ተዘግቧል። የሳምንቱ ዜና በዚሁ ተጠናቋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
ሳገኝሽ በደስ የማረገው ጠፋኝ።
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያ አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። አሁን ደግሞ ባለፈው ሳምንት ያስተዋወቅነውን የስፖርት ዝግጅት በተለይም ስቶክሆልም ውስጥ ይደረጋል የተባለውን የአትሌቲክስ ውድድር ኢትዮጵያኖች የሚካፈሉበትን በተመለከተ ለኢትዮጵያኖች በኢትዮጵያ ድምጽ ሬዲዮ ነው በኩል ለኢትዮጵያኖች በነጻ የተሰጠውን ቲኬት በተመለከተ እስቲ ከስፖርት ክፍል ኃላፊያችን ጋር አጠር ያለው ይተት እንደረሰን ጠይቃለን። ሰላም መኮንን።
ሰላም አህመድ።
ባለፈው ሳምንት የገለጽከው የቲኬቱ ጉዳይ እንዴት ደረሰ? እንዲበላሽ አንፈልግም፣ ለወደፊቱም ለኢትዮጵያኖች በነጻ እንዲሰጥ ስለምንፈልግ በአሁኑ የተሰጠው ቲኬት እንዲከስር አንፈልግም። ሬዲዮኑ ምን ደርሳችኋል?
እንግዲህ ከሰጡን 150 ቲኬቶች ውስጥ 100ውን ወስዶታል። እንግዲህ ሰው ስልክ ተደውሎ በሰጠነው ስልክ መሰረት እየደወሉ 100 ያህል ቲኬቶች ተሽጠው 50 ነው የቀሩት። እንግዲህ ተሽጠው ስልክ ተሰጠው።
ይሄ ነገር ግን ምንድነው የሚፈጠጡት ለሬዲዮኑ የሚሰጡት የተቀበላችሁት? ያው ኢትዮጵያዊው በብዛት ገብቶ ባንድራውን ያውለበለበ እንዲያዳምቅና ስፖርተኞቹን እንዲደግፍ ነው። ይሄን ነገር ለእናንተ አላፊዎቹ ነግራችኋቸዋል? የሚመጡት ኢትዮጵያኖች ባንድራ ይዘው ድጋፍ እንዲሰጡ ኢትዮጵያኖቹ እንዲያበረታቱ?
ያው ቲኬቱን ስንሰጣቸው ይሄንን ኢንፎርሜሽን እየነገርን ነው። አብዛኛዎቹ እንግዲህ ከዚህ በፊት በየስፖርት ሜዲያ እየነበሩ እናውቃቸው ናቸው። እንግዲህ ቲኬቱንም ይወሰዱት ለሌሎችም ቢሆን ይሄን ኢንፎርሜሽን እየነገርናቸው ነው ቲኬቱን እየሰጠናቸው።
አሁን እንግዲህ መቼ ነበር ይሄ ነገር? በሚቀጥለው ሳምንት መሰል ነው።
ሳምንት እሁድ ጁን 10 ቀን ስቶክሆልም ስታዲየም ዲያመንድ ሊግ የሚባለው ውድድር ነው። በአለም ላይ ካሉ ታላላቅ
ጎልደን ሊግ ነው ወይ ብዬ ጠየቅኩት ነው ያላወቁ አለቁ። ዳያመንድ ሊግ መኮንን የምታስተላልፈው መልስ ካለና የቀሩ ቲኬቶች ካሉ? ምክንያቱም የናንተ አላማ የሬዲዮኑ አላማ ኢትዮጵያኖች የተሰጠውን ቲኬት በሙሉ እንዲጠቀሙበትና ለወደፊቱም እንዲህ አይነት እድል ተመልሶ ወደኛ እንዲመጣ ስለሆነ የምታስተላልፈው መልስ ካለ?
እንግዲህ በድጋሚ ማስተላለፍ የምፈልገው መልእክት የቀሩን 50 ቲኬት ብቻ ነው። 100 ኦሬዲ ተወስዷል። እንግዲህ በዚህ ሳምንት ውስጥ በሁለት ስልክ ቁጥሮች ተዋለው 073 67 9162 የኔ ነው፣ 076 24 77 627 የከበደ ስልክ ነው። ወይም ደግሞ በሬዲዮኑ በሚተላለፍበት ሰዓት 19100 ደውለው ስማቸውን ቢተው የት ሄደው መውሰድ እንደሚችሉ መረጃውን እናቀርባለን። በድጋሚ ውድድሩ የፊታችን እሁድ ጁን 10 ቀን ስቶክሆልም ስታዲየም ቫላላ ቬጋ ላይ የሚገኘው ነው። ስቴዲየሙ ከጧት ጀምሮ ክፍት ነው። ከክሎካን ቲዬ ጀምሮ ይሄ ወጣቶች ፕሮግራም አለ። እነዚህ የተለያየ እንትን ግን ዋናው ውድድር የሚጀምረው ከ14 ሰዓት በኋላ ነው። ዋናው ማለት የታዋቂ አትሌቶች የዓለም አትሌቶች የሚካፈሉበት ውድድር ዲያመንድ ሊጉ የሚጀምረው ከ14 ሰዓት ጀምሮ ነው። ከ14 እስከ 18 ነው። ስቴዲየሙ ግን ከ10 ጀምሮ ክፍት ነው። የተለያየ ዝግጅቶች አሉት።
መጨረሻ ይሄ እንግዲህ የዳይመንድ ሊግ ነው፣ የታወቁ አትሌቶች መጣሉ ነው ያልከው። ከኢትዮጵያ እነማን ናቸው መጡት? ምን አይነት ውጤት ያሳዩ ሰዎች ናቸው?
ያ በከፍተኛ ደረጃ የሚጠበቀው የወንዶቹ 5000 ሜትር ነው። በወንዶቹ 5000 ሜትር ሞፋራን ባለፈው የዓለም አትሌቲክስ ሻምፒዮና ላይ በ5000 ሜትር ያሸነፉት ኢትዮጵያውያን አትሌቶች እነ ሙክታር እንድሪስ፣ ያው ሞፋራን ያሸነፈው ልጅ ማለት ነው። ለሱ ደግሞ ማሸነፍ ከፍተኛ አስተዋጽኦ ያደረገው ዮሚፍ ቀጀልቻና ሰለሞን በርጋ እንዲሁም ዳዊት ሰለሞን በዚህ ውድድር ላይ ይካፈላሉ። ከዚህ በተጨማሪ የወንዶች 1000 አለ፣ በሴቶች 800፣ 1500፣ ውድድር አለ። ወደ 10 ኢትዮጵያን አትሌቶች በተለያየ ርቀት ለመሮጥ ስቶክሆልም ስቴዲየም የፊታችን እሁድ ይመጣሉ ማለት ነው።
እንግዲህ መኮንን እናንተም እንደ ተደከማችሁበት ይሄን ቲኬት ለማግኘት በሬዲዮኑ ስም ኢትዮጵያ ድምጽ ሬዲዮ ለኢትዮጵያን አትሌቶች መልካም ምድል እየተመኘ ኢትዮጵያኖች በገፍ ገብታችሁ ኢትዮጵያውያኖቹን በዚህ አትሌቲክስ ውድድር ላይ እንድትደግፉ እንመኛለን። መልካም ምድል ለኢትዮጵያኖች የኢትዮጵያ ድምጽ ሬዲዮ ይመኛል። ሰላም መኮንን።
ሰላም አህመድ።
ሳገኝሽ በደስታ የማርገው ተፋይ
ጫችን ከዚህ በመቀጠል አንድ አጥር ያለ ማስተዋቂያ እናሰማችኋለን። ሰላም በስቶኮልም ለምትኖሩ ኢትዮጵያውያን በሙሉ ቅዳሜ ጁን 9 ቀን ከቀኑ 14 ሰዓት እስከ ምሽቱ 22 ሰዓት ባለው ጊዜ ውስጥ ቮርበሪስ ፕላን 58 በሚገኘው ሎካላችን 77ኛውን የማይጨውን የድል በዓል የአርበኞች ቀን ከባህላዊ ጨዋታና መስተንግዶ ጋር በጣም ደስ በሚል ሁኔታ ልናከብረው ተዘጋጅተን ስለምንጠብቆ እኛ ጋር ተገኝተው የአባቶቻችንን ታሪካዊ ድል አብረን እናስታውሰው ዘንድ በአክብሮት ተጋብዘዋል። የኢትዮጵያ ማህበረሰብ ኮሚዩኒቲ በስዊድን ስራ አስፈጻሚ ኮሚቴ ይላል። ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያ አቆጣጠር የሚያስተላልፈው ፕሮግራም እንደቀጠለ ነው። እዚህ ስቱዲዮ ውስጥ የዛሬው እንግዳችን የአዲስ ነገር መስፍን ነጋሽ ይገኛል። ከመስፍን ጋራ የምናደርገውን ውይይት እንቀጥላለን። እንግዲህ በስልክ ቁጥራችን 0819100 በመደወል ጥያቄዎቻችሁን ማስተዋወታችሁን አጥር አርጋችሁ መወርወር ትችላላችሁ። መስፍኔ ቅድም ያቋረጥነው ዜና በመድረሱ ያቋረጥነው ንጥቦች አሉና አጥር አርገህ አሁን ደግሞ ሌሎችን ብዙ ጥያቄዎች አሉ ወደዛን ሂድ።
እሺ እንደው ድጋሚ ለማስተዋወስ እኛ መልስ እየሰጠን አይደለም የኛን የግል አስተያየት ሼር ያረጋግን ነው። ይሄ ፖለቲካ ጥያቄ ስለሆነ ቁርጥ ያለ አንድ ትክክለኛ መልስ የለውም። እሱ እንደው ደጋግሞ አጽንኦት መስጠቱ አስፈላጊ ስለሆነ ነው። አንዱ ቅድም ከረፍት በፊት ከዜና በፊት የሰማነው የደረሰን ጥያቄ ከዚህ በፊት የኢትዮጵያ ሕዝብ ተሸውዷል የለውጥ ተስፋ አይቶ በመሃል ሞጭላፊዎች ሞጭልፈውት ተስፋውን ከስሮ ቀርቷልና ይሄኛውስ ለእንደዚሁ አይነት ጩሉሌዎች እንደማይዳረግ ምን ማረጋገጫ አለን የሚል ነው። ያሳዝናል። የፖለቲካ ሽግግር ኢንሹራንስ የለውም። ኢንሹራንሱ ተሳትፎና ግፊት ማድረግ ብቻ ነው። ስለዚህ በዚህኛው ዙር ኢትዮጵያ ይቀናታል ብዬ ተስፋ አደርጋለሁ። ተስፋ ነው፣ ማረጋገጫ ግን አይደለም። ማንንም ሰው ማረጋገጫ ያለው አይመስለኝም። 1 ሚሊዮን ጦር ቢኖረንም ማረጋገጫም ይሆነን አይመስለኝም። ግን መግፋት፣ የራሳችን ኮንትሪቢዩሽን ማድረግ፣ አስተዋጽኦ ማድረግ አለብን። ይሄው ነው አገር ግንባታ ሙከራ ነው።
በተለይ ብዙ ጊዜ ኢትዮጵያ ምድር ሄዶ የሚለው ዳር ቁጭ ብሎ ነገሮች ሁሉ በሌላው ተሰርተው እንዲያልቁለት የሚፈልግ ሰው በእኛ እምነት ሞኝ ነው። ራሱ ገብቶ ራሱ ታግሎ ራሱ ነገሮችን ለመለወጥ መሞከር መቻል አለበት። አሁንም የሚደረጉት አንዳንድ እንደምናየው የአብይና የለማ ቲም የደጉና የመኮንን ቲም ይሄን ማረግ አለባቸው፣ ለምን አላደረጉም? እነሱ ይሄን ካላደረጉ እኛ ያንን እንዲያደርጉ ግፊት ማድረግ አለብን። በዚህ እናምናለን። ወደ ሌላ ጥያቄ ልወስድና ያልተመለሰ ከሌለ በስተቀር ወደ ሌላ ጥያቄ ወስደሃለሁ።
አንተ ያነሳው ጥያቄ ነበር ቅድም በዚህ በአስቸኳይ ጊዜ አዋጁና የፌደራሊዝም በብሔር ተኮር ፖለቲካና በአገር አንድነት ጉዳይ ላይ ሁለቱ አብሮ አይሄድም የሚል ጥያቄ ተነስተዋል። የአስቸኳይ ጊዜ አዋጁ አሁን ይነሳል። እኔ ግን ከመጀመሪያውም ጀምሮ ለአብይ ይሄን አድርግ የሚል ጥያቄ ሲቀርብ እኔ የአስቸኳይ ጊዜ አዋጁን አንሳ አዛ ቀደም ተዛንትሉስ መግባት የለበትም ብዬ በይፋ ተናግሬ ነበር። ምክንያቱም ያነሱታል ወደው ሳይሆን በግድ እና ስትደራደር ያኛው አካል በተለያየ ምክንያት የሚያረጋውን ነገር ያንተ መደራደር ያርገ ማቅረብ የለበት። ሲምፕል ኤንዌይስ አሁን ይነሳል።
ጥያቄው ምናልባት የነበረው ይነሳል ሳይሆን ያው የሚኒስትሮች ምክር ቤት በከፍተኛ ልዩነት እንዲነሳ ጥያቄው ለተኳይ ምክር ቤት አቀርባልና እሱን ተከትሎ በኢትዮጵያ ውስጥ የሚሰጠው አዲስ ነጻነት አለ ወይ ነበር?
አይመስለኝም። በመሰረቱ የአስቸኳይ ጊዜ አዋጁ አብዛኛው የሀገሪቱ ክፍል ኮስራ ላይ አልነበረም። ሰዎች አሜን አዲስ አበባ ያ ሁሉ ሰልፍ ላንዳርጋቸው ምንድነው? በቃቆ ሰልፍ በተከለከለበት ሰልፍ ዝም ብሎ ተራ ሰልፍ ብቻ አይደለም፣ ላንዳርጋቸው ያ ሁሉ ሰልፍ
ለዛውም ደግሞ በህግ የተከለከለ ባንዲራ ተለጥፎ በህግ የተከለከለ የግንቦት ሰባት መዝሙር ላንቺ ነው ሀገሬ ምናን የተባለበት ህጉ ራሱን በራሱ ምንድነው ዊዘራው ዌንድ አደረገ። በዛ ሞመንት ነው የሚታየው። ግን አሁን ብዙ አድማጮች የሚታዘቡት የሚፈሩት ነገር አለ። ይሄ የኢትዮጵያ ውስጥ ያለውን ትግል ወደፊት ለማድረግ እንዲገፋ ለማድረግ የሚፈልጉ ኃይሎች በተለይ በህዝብ በኩል ያለው በነቲም ደጉ በነቲም ለማ ያለው ቢልም በዛኛው በኩል ያለው ደግሞ አድፍጦ እየተበቀ ነው። ኦፍ ኮርስ የፖለቲካል ክንፉ ተመቷል፣ መብረሪያ ክንፉ ግን የኢኮኖሚውን እንደያዘ ነው። ለጊዜውም ቢሆን የሚሊተሪውን እንደያዘ ነው። ያ እንቅፋት አይሆንባቸውም ወይ ለነዚህ? እንዴትስ ይወጡታል?
ምናልባት አመድ አንድ ላይ እንድታዩት አድማጭ አለን አየር ላይ እና ተቀብለን እየይዘን ሄዳለን። ሄሎ ሀሳቦትን ይስጡና።
እሺ፣ አመሰግናለሁ ድሮ ስለተሰጠኝ። ሙሉ ቀን እባላለሁ ከስደተኛ ማህበር ነው። ሁለት ጥያቄዎችን ማንሳት እፈልጋለሁ። ውይይቱ በጣም ቆንጆ ነው፣ የተከታተልኩ ነው እና በጣም ደስ ያልኩ። ግን ሁለት ጥያቄዎችን ማንሳት እፈልጋለሁ። አንደኛው ምንድን ነው፣ በፊት ሰልፍ የምንወጣው ወይ የተለያየ ነገር የምናደርገው የሚታገቱ ወይ የሚሰቃዩ ሰዎች ስለነበሩ ነው የሚል አስተያየቶች ቅድም ተነስተዋል እና አሁንም እኮ በተለያየ የኦሮሚያ ክልሎች ውስጥ የአማራ ህብረተሰቦች ካደጉበት ከተማሩበት ወይም ደግሞ ንብረት ካፈሩበት ቀይ እየተፈናቀሉ ነው ያለ ነው። ለዚህም ደግሞ ምንም በውጭ ያለው ማህበረሰብ ምንም እያደረገ አይደለም ያለው እና በሺ የሚቆጠሩ ሰዎች ባለፈውም በውይይታችሁ እንደገለጻችሁት ወልዲያ አካባቢ ተጥለው ውሃና ሕክምና በሌለበት እናት ልጆቻቸውን ይዘው የተሰቃዩ ባሉበት ጊዜ በውጭ ያለው ማህበረሰብ ከሚዲያ ባለፈ ምንም ሲያደርግ አላየነውም እና ይህን እንዴት ታዩታላችሁ? መስፍንን ልመጠየቅ እፈልጋለሁ፣ ይህንን እንዴት ትመለከተዋል? ሌላኛው ጥያቄ ደግሞ አሁን ወታደራዊ ኃይሉ እንዲሁ ለዶክተር አብይ በቀላሉ እጅ የሚሰጥ ነው ወይ? በቀላሉስ እጅ ይሰጣል ወይ? ለውጡን ተስማምቶ ለውጡን ተቀብሎ በቀላሉ እጅ የሚሰጥ ኃይል ነው ወይ የሚሉት እነዚህ ሁለት ጥያቄዎችን ማንሳት እፈልጋለሁ እና አመሰግናለሁ።
በእኛም እናመሰግናለን አድማጫችን ወይ መስፍን
የአመድ አንተ ካነሳው ጥያቄ ለመጀመር የለውጥ ፍላጎት እንዳላቸው በፊት ለፊት ተገለጹት እና ብዙ ሰው ያስካሁን ያመናቸው ቢያንስ የለማ ቡድንና የገዱ ቡድን በአዲን በኩላሉ ብዙ አጠያቂ ቢሆንም እሱ አካባቢ ኤኒዌይ ዋናው ጥያቄ አሁን በህወሓት በኩል ያለው የለውጥ ፍላጎት ስካውን ይታየው በጣም አስፈሪ ነው። የለውጥ ፍላጎት ሳላቸው ወይ የሚል ጥያቄ አለ። ልክ ነው። በምናያቸው ጠቋሚ ነገሮች በሙሉ ለውጡን እንደ አደጋ የሚመለከት በነሱም በቲፒኤልኤፍ ላይ ከዛ ማልፎ በትግራይ ህዝብ ላይ ከዛ ደግሞ አልፎ በኢትዮጵያ ላይ ራሱ አደጋ የሚያመጣ ለውጥ ነው የሚል አይነት ምንድነው ቃና ያለው ነገር ነው። ከዛ የምንሰማው በጣም አሳዛኝ ነው። የበለጠ ግፊት ማድረግ ያስፈልጋል። ለውጡ ከቀጠለና የቲፒኤልኤፍ ሰዎችንም ሆነ የትግራይን ህዝብ ከዛ ማልፎ ሌላውን የኢትዮጵያ ህዝብ የሚጠቅም እንደሆነ በማሳየት መቀጠል ነው ያለብን ብዬ አምናለሁ። በዚህ ሂደት ከዚህ በፊትም በተደጋጋሚ እንደሚነገረው ግን የቲፒኤልኤፍን አቋም ከተጋሩ ከትግራይ ወንድሞቻችን ጋራ አደባልቆ ማየት በጣም አደጋ አለው። እሱን በጣም በጥንቃቄ መለየት አለብን። የቲፒኤልኤፍ የህወሓት ሰዎች አገሪቱ አሁን የምታንጸባርቀውን የተስፋና የለውጥ መንፈስ ያንጸባርቀው አይደለም። ልክ ነው። ያ ግን የትግራይ ህዝብ ዳ አይደለም።
እንዴት ነው ምናቀው መለየት የሚቻለው? እንደነው ብዙ ህዝብ የሚፈልገው ይሄንን ነው። የቲፒኤልኤፍና የህዝቡን መለየት አለብን ይባላል። እንዴት ነው ህዝቡ ወጥቶ ይሄ ነው ፍላጎቴ ይሄን አልፈልግም እስካላለ ድረስ እንዴት ነው ለማወቅ የምትችለው? እኔ እዚህ ሀገርም ማያለው እዚህ ሀገር ያለው አንድ የትግራይ ተወላጅ አላይም በእንደዚህ አይነቱን መካፈልም አይፈልግም እንደውም ያጥላላል። እዛ ሀገርም ኢትዮጵያ ውስጥ እንኳን to some extent understand ለማድረግ ይቻላል። ኃይል ማን ነው ስለሚፈሩ ነው ይባላል። እንዴ አማራው ይፈራል ኦሮሞም ይፈራል ግን ይገደላል ይታገላል። እንዴት ነው የምታስረዱት ይሄንን?
ሁለት ነገር ነው። አንደኛው በንድፈ ሐሳብም ይሁን በተግባር አንድ ቡድን ለዛውም በሚሊየን የሚቆጠር አባል ያለው አንድ ቡድን በዚህ ምሳሌ የትግራይ ህዝብ አንድ አይነት አስተሳሰብ ሊኖረው አይችልም። ደረጃው ይለያይ እንጂ የአንድ ቡድን አባላት ተመሳሳይ ፍርሃት ሼር ሊያረጉ ግን ይችላሉ። እኔ አንደርስታንድ ማረገው በዛ ነው። በቲፒኤልኤፍ በሚያረገው ነገር ሳይሆን አብዛኞቹ ተጋሮች የሚስማሙት ከሌላ ወገን ይመጣብናል ብለው በሚፈሩት ፍርሃት ፍርሃቱ ትክክለኛ መነሻ አለው የለውም ለነነጋገር እንችላለን። በፍርሃቱ ላይ ግን ተስማምተዋል። የሆነ ስምምነት ያለ ይመስለኛል። አንድ እሱ ነው። አገር ቤት ያለው አሁን በቀደም ያ ማንኛውም ግሩፕ ለጋራ እንቅስቃሴ የሚነሳበት የራሱ ውስጣዊ መስተጋብሮች አሉት። መተንበይ በዚህ ጊዜ መውጣት አለበት በዚህ ጊዜ መሰለፍ አለበት ማለት በጣም አስቸጋሪ ነው። አሁን በቀደም አንዳርጋቸውን ለመቀበል ብዙ ሰው ወጣ እና አንዳንድ ወዳጆቼ በአዲስ አበባ ልጆች ሲሳለቁ ነበር። የት ነበራችሁ ቄሮ ሰልፍ ሲወጣ? ማን ነው ደሞ ያማራው ፋኖ ሰልፍ ሲወጣ የት ነበራችሁ የሚል በጣም የምንድነው የተመጻዳቂነት አይነት ነው ያየሁትና ይሄ የቡድን
ዳይናሚክ ያርበኛ ለማለት ነው ብለው ነው።
አዎ አሁን እኛ ባመጣ ነው እንደዛ አይደል? ይሄ በጣም ሲምፕሊስቲክ የሆነ የማስ ሙቭመንት አንደርስታንዲንግ ነው። በቡድን የሚንቀሳቀሱ ሰዎች ወይም ቡድኖች የራሳቸው ውስጣዊ ዳይናሚክስ አላቸው። እንደዛ ካለን ወደኋላ ይሄድን ልንወቃቀስ ነው። እኛ አንተን ስንል አንተ የት ነበርክ? እኛ አንተን ስናረግ አንተ የት ነበርክ? ብዙ አያስኬደንም። አሁን እንዳልኩ ነው እንግዲህ የአንዳርጋቸውን ለመቀበል የወጣውን ሰው እንደ ፈሪ እንትን የት ነበርክ እዚህ ጊዜ ለዚህ ሌላ ታሪካዊ ነገር ጠቅሰመ መለስ ይቻላል ግን የሚጠቅሙ ይይት አይደለም። የትግራይ ህዝብ እንደዛ አርጌ ነው ማየው። የራሱ ዳይናሚክስ አሉት። መቼ ነው ሌላ ጋ ያየነውን አይነት ለውጥ ግፊት ምናምን እናየው? ወል ሲ እንጂ ያ ህዝብ እንዳለ የቲፒኤልኤፍ ርዕዮተ ዓለምና የሥራ አፈጻጸም ምናምን ተስማምቶት እየደገፈው ነው ብዬ ለማመን በጭራሽ አልችልም። በግል ማውቃቸው ተጋሮች አሉ ከኔ ባልተናነሰ ህዋትን የሚሰጩ ናቸው። አደባባይ ወጥተው መናገር ግን አይችሉም በተለያየ ምክንያት። እኔ የማይሰማኝ እነሱ የሚሰማቸው እንዲሰማቸው የተደረገ መነሻው ትክክል ሊሆን ፈጠራም ሊሆን ይችላል። ስጋት ግን አለ። ያንን ስጋት سناስወግድ ነው እነዚህ ሰዎች መውቀስ ምን ይችላል
መስፍኔ። ያንን ስጋት እንግዲህ ቁልፉ ያንን ስጋታቸውን ማስወገዱ ላይ ነው። እንግዲህ ባንታ አነጋገር ባጭር እንዴት ነው ማስወገድ የሚቻለው? እስከዛሬ ተሞክሮ ነበር እኔ እስከማቀው ድረስ ይትግላችን ለሁሉም ነው የኢቭን አልፎ ተርፎ ቲፒኤልኤፍንም አነ ወያኔንም ነጻ ለማውጣት ነው ነው ህዝቡን ብቻ ሳይሆን ወያኔንም እየተባለ ተሞክሯል። አልሆነም። የኔንም እነት ደሞ ልንገርህ እኔ ኖት ይሄ አድፍቶ የተበቀውና ልክ ነገሮች ሲመቹለት የሚወጣውን ብቻ መቀበል ሳይሆን ፊትና ገነ መለስ ዜናዊ ከመቃብር ተነስቶ ጥፋት ሰርቻለሁ ዛሬ ከናንተ ጋር አብሬ ሰልፍ ወጣለሁ ቢለኝ እቀበላለሁ የሚል አይነት አመለካከት ነው ያለኝ። ምክንያቱም ትግል የግል እንትን አይደለም። ስሜት መወጫ የህዝብ ጥያቄ የግል ስሜት የምትወጣበት አይደለም። አላማውን እስከደገፈ ድረስ ጠላት መቀነስ ትልቁ የትግል ስትራቴጂ ነው ብያምናለሁ። እስከዚህ ድረስ ይሄዳለሁ ለማለት ነው በእኔ አመለካከት። ግን አሁን ለህዝቡ ችግር የሆነው በተለይ በዚህ ትግሉ ስለገባው ሰው ላለው ሰው ችግር የሆነበት መቼ ነው እነዚህ ሰዎች የሚያዩት? ሌላው የሞተ የቆሰለ የታሰረ ዝም ብለው ያዩ ገብቷል። ለኮመኑ ሰው ለተራው ለእንደኔ አይነቱ ተራ ሰው ግራ ይገባዋል። ለዚህ ነው
ሌላው በጣም ትኩረት ሰጥተን ሁሉ ጊዜ ማስተዋወስ ያለብን ይሄ የብሄር ፖለቲካ በጣም አለቅጥ እንትን ሲባል ስለነበረ እሱ የፈጠረውንም ነገር ማሰብ አለብን። አሁን እንደ አንድ ሰው ብቻ ነው የሚያይህ? እንደ አንድ ኢትዮጵያዊ ብቻ ሰው ነው የሚያይህ ወይስ ከብሄር አንጻር ነው የሚያይህ? ይቅርታ እሱ በጣም ኢምፖርታንት ነው። አሁን ኢትዮጵያ ውስጥ ላለፉት 27 አመታት የሰፈነው አሰራርና አመለካከት ሰውን ወዳጅም ጠላቴም የምትለው ከብሄሩ ተነስተህ ነው።
ትክክል።
ቲፒኤልኤፍ እስከዛሬስ ታስተምር የሰነበተችው ደግሞ ከኛ ውጪ ሌላው የኢትዮጵያ ህዝብ ሊበላህ ነው ነው። ይሄ ጊዜ ይፈልጋል እኮ መርዝ ነው። ይሄ ሰውነት ውስጥ አመለካከት ውስጥ የገባ መርዝ ነው። ይሄንን በንግግርም በተግባርም እየቀነስ ነው ስንሄድ አሁን አብይ የጀመረውና የሰጠው ተስፋ ፍሬ የሚያፈራ ከሆነ ትግራይ ውስጥ ለውጥ እናያለን። እኔ የትግራይ ኤሊቶችን የትግራይ ልሂቃንን መተቸት ያስፈልጋል። ህዝብን ግን መተቸት በጣም አደገኛ ነው። ትክክል አይደለም ብቻ ሳይሆን አደገኛም ነው። አይጠቅመንም። እንገነባዋለን ለምንለው የፖለቲካ ስርዓት አይጠቅመንም። አንዳንድ ጊዜ እኮ እውነት የሆነን ነገር እንኳን አለመናገር አለብን ማይጠቅመን ከሆነ። በግል ህይወታችን እውነት ሁሉ ጊዜ እናወራለን አናወራም? እውነት እንኳን ቢሆን ማለት ነው ግን እውነት አይደለም። እና የትግራይ ኤሊቶችን በስም እየጠራን በቡድን እየጠራን መውቀስ እንችላለን ተገቢ ነው እሱ። የትግራይ ህዝብን ግን እንደ ቡድን መውቀስ ለኔ ልቀበለው የምችለው ነገር አይደለም። የሚጠቅምም አይመስለኝም። እስካሁንም የጠቀማ አይመስለኝም። አልጠቀመም አይጠቅምም። እና ከዚህ አንጻር ነው ማየው እንዴት ነው ወደዚህ ጉዳይ የገባ ነው። ለማንኛውም አንደኛው ጥያቄ ወታደሩ በሰልፍ ጉዳይ የተነሳው እውነት ነው። አሁን ሰዎች እየተፈናቀሉ ነው። ኢትዮጵያውያን እንደሞቻችን ናቸው። እንደምንሰማው በብሔር ማንነታቸው አማራ ስለሆኑ ነው እየተፈናቀሉ ያሉት። ይሄንን መቃወም ያስፈልጋል። ምንም ማብራሪያ ምን አያስፈልገው። ስለዚህ በውጭ ያለው ማገር ቤትም ያለው መቃወም አለበት። በሚቻለው ብና በተገኘው መድረክ ሁሉ ይሄን መናገር ያስፈልጋል። እነዚህ አሁን እየተፈናቀሉ ያሉት ወንድሞቻችን ስለተጎዱ ብቻ ሳይሆን እሱ አንድ በጣም አንገብጋቢና አስቸኳይ ጉዳይ ነው። ግን ለኢትዮጵያ አስጊ ስለሚሆን እንደዛ አይነት አካሄድ እሱን መቃወም ያስፈልጋል። በሰልፍም በማንኛውም በተቻለ
እንደውም እዚህ ላይ ከነሳው አይቀር እኔ ለኢትዮጵያ የዴሞክራቲካዊ አንድነት ለመፍጠር ለሚደረገው ትግል ይሄ በአሁኑ ጊዜ የሚደረገው ማፈናቀል ትልቅ ችግር ፈጣሪ ነው ባይነኝ። ምክንያቱም ይሄኛው ማይል አይ በቃኝ አልፈልግም እንዲህ ከሆነ እኔንትን አልፈልግም ብሎ ቢወጣ ያንን justified ነው ብሎ ቢል ለመከራከር እንኳን ኢትዮጵያ መኖር አለበት ለማለት እንኳን ያስቸግራል። ስለዚህ ይሄንን ጥያቄ ኢትዮጵያ ድምጽ ሬዲዮ የሚያምንበት አንዱ ምንድነው ከማንም የበለጠ በቅድሚያ ይሄን ጥያቄ አድሬስ ማድረግ አለባቸው በስልጣን ላይ የተቀመጡት አለበለዚያ እንክትክታችን ነው የሚወጣው የሚል ፍርሃት አለ።
ትክክል ነው። ምንም ጥያቄ የለውም። ይሄ በማንኛውም መመዘኛ ስህተት ነው። መቆም ያለበት አጥፊዎቹ መቀጣት ያለባቸው ነው። የመጀመሪያ አይደለም። እንደ አዲስ አሁን ሰሞኑን ሰዎች ስለተመረቀሉ እንጂ መጀመሪያ አይደለም። ይሄንን የምር ወስዶ ለአብይም ማድረስ ያስፈልጋል። የችግሩን ጥልቀት ዝም ብሎ የተወሰኑ ሰዎች በመሬት ተጣልተው ወጡ ምናምን የሚለውን ተረት ወደዛ ብሎ ሲስተሚክ የሆነ ችግርም አለ። ያን ሲስተሚክ የሆነ ችግር አሁን በስድስት ወር ምናምን ምንፈታው አይደለም። ግን ይሄን ችግር ቢያንስ እንዴት ነው የምናስቆመው የሚለው ላይ ሲሪየስ የሆነ ነገር እንት ማድረግ ያስፈልጋል።
ለምሳሌ እንደሚገባን ከሆነ እኮ ይቅርታ እንደሚገባን ከሆነ እኮ የአማራው ብቻ አይደለም ያደጋ ላይ ያለው እዛም ቤት እሳት አለ የሚሉት አባባል አለ። 1 ሚሊዮን የሚሆን ኦሮሞ ነው የተፈናቀለው ከሶማሊያ አካባቢ እና ምንድነው እሱ ያም ችግር እኛ ቤት አለ ብለው ሰዎች ማሰመቻል አለባቸው። ኢትዮጵያዊ ቤትም ሀገር መኖር መብቱ መጠበቅ ያለበት ለዚህ ነው። 1 ሚሊዮን የኦሮሞ ተወላጅ ከሶማሌ ተባሯል። ያንን ይያዩ እንደገና ከዛ አካባቢ አማራውን ማባረር የራስን ቁስል በእንትን በጦር እንደመውጋት ነው። ይሄ ነገር ሊታ በተለይ እነዚህ የብሔር ልሂቃኖች ሊያስቡበት ይገባል።
አሁን እኔ እርግጠኛ አይደለሁም ምን እየተደረገ እንዳለ ግን ለምሳሌ አሁን የሰሞኑ ወረስ ጉሱ ስለሆነ ከኦሮሚያ ክልል የሚፈናቀሉ ብዙ አማሮች አሉ። ኢትዮጵያ ያሉ ተወካዮች ወይም የሆነ አካል ለማን ለማግኘት ለማመገርሳል ለማግኘት ጥረት ተደርጓል። ቀጥታ እሱ ጋር መሄድ ያስፈልጋል። በሚዲያ በምን መናጋገሩ አስፈልጊ ሆኖ ግን ነገሩን ከፍ ባለ ደረጃ ማንሳት ያስፈልጋል። አብይ ሁሉንም ጥያቄ ላይ መልስ ይችላል። ካብይ የበለጠ በዚህ ጉዳይ የበለጠ ስልጣን ያለው ለማ ነው። እና እንደምሰማው ደግሞ እነት ከሆነ ሰዎችን ለማግኘት ከዚህ በፊት ከነበሩት በጣም የተሻለ አክሰሰብል ናቸው ማግኘት ይቻላልና በሁሉም ማቅጣጫ ግፊት ማድረግ ያስፈልጋል። አሁን እነዚህ ሰዎች ስለተፈናቀሉ ብቻ ሳይሆን ስለማይቆምም አሁን ሲሪየስሊ ወስደን እንትካላ አደረግ ነው ሰው ምንም
እስቲ የወደፊቷን የኢትዮጵያ ንጣ እንመልከት። ጣፈንተዋል በኦገስት ላይ ነሐሴ ላይ የኢሃደክ ስብሰባ ይደረግ የሚባል ጭምጭምታን ሰማለን። በነገራችን ላይ አድሬስ መደረግ አለባቸው አቶ ገዱም ሆነ ሌሎች ላልከው ኢትዮጵያ ድምጽ ሬዲዮ በቅርብ ለመሞከር ለማድረግ ይሞክራል። በቀጥታ አቶ ገዱንና የሚመለከታቸው ለማቅረብ ሙከራ ያደረግን ነው። እንደሚሳካልን ተስፋ እናደርጋለን። አሁን ኦገስት ላይ ይደረጋል ሲባልን ሰማለን የኢሃደክ ስብሰባ ምን የሚፈጠር ይመስልሃል? ምንስ ይዞ ይመጣል ኢትዮጵያ ብለ ታስባለ?
በጣም በትልቅ ምንድነው ፍላጎት ኢንተረስት ምን ከታተለው ነገር ነው የሚሆነው። እርግጥ ስብሰባው እንግዲህ የቡድን ስራ ይኖራል ምንም ጥያቄ የለውም።
ልክ ባለፈው እንደሰሩት
ምንም ጥያቄ የለውም። ባለፈው ነጥብ የጣሉ ሰዎች ነጥቧን ለማካካስ ይመጣሉ ወይስ የለውጡ አካል ለመሆን ግን ያ ለውጥ የነሱንም ጥቅም የሚያስጠብቅ እንዲሆን ለመጣር ይመጣሉ? ይሄ ነው ዋናው ጥያቄ። ስለዚህ ባለፈው እንደተደረገው ይሄ ምንም ጥፋትም የለበትም። በነገራችን ላይ እንደዚህ አይነት የከተለያዩ ፓርቲዎች ሰው መተው
ፖለቲካል ጌም
ፖለቲካል ነው መዘጋጀት ያስፈልጋል። እና አብይ እቺን ጨዋታ የለመዷት ይመስለኛል ካለፈውም ጥሩ ልምድ አላቸው። ስለዚህ ለውጡን ለማስቀጠል ለውጡን ደግሞ ሙሉ የኢሃድግ ድጋፍ እንዳለው ለማድረግ ትልቁ ፈተና ነው የሚመስለኝ ለአብይ። ይሄ ለውጥ ኢሃድግን እንደ ፓርቲ እና ግለሰቦቹን ደግሞ አባላቱን እንደ ዜጋ የሚጎዳ አይደለም። ብሎ ኮንፊደንስ መፍጠር ነው። ቀላል ግን ጥያቄ አይደለም። ምክንያቱም በጣም ብዙ የፍላጎት ቡድኖች ያሉበት ስብስብ ስለሆነ እና እንደ ጥሎ ማለፍ ጨዋታ ሊሆን ይችላል። በጉጉት እንጠብቃለን።
ይሄንን ካነሳ አይቀር የኢሃደግን እንትን ካነሳን አይቀር ሰሞኑን የአርበኞች ግንቦት ሰባት ሊቀመንበር የተናገሩት ኢሃደግንና ወያኔን ለይተን የምናይበት ሁኔታ የተፈጠረ ይመስላል ብለዋል። ምን ትላለህ? ይሄን ምን ማለታቸው ነው?
ያው እንግዲህ እስካሁን እንዳየነው የገባኝ ትክክል ከሆነ በህወሓት በኩል ለውጡን በተመለከተ የሚንጸባረቀው አቋም መጥፎ ነው። እንደ በጎ ነገር እየተቀበሉት አይደለም። በግድ ነው እየተቀበሉት ያሉት። አሁን የሚሰጡትን ቃለ መጠይቅ
ሰማለን የሚልም እንሰማለን።
አዎ እንትን አይደለም። እስከዛሬ ደግሞ ያው ወያኔ ማለት ቲፒኤልኤፍ ሌሎቹ የቲፒኤልኤፍ አገልጋዮች ናቸው እና ስንጽፍ ራሱ እኔም ስንጽፍ ለረጅም ጊዜ ወያኔ/ወያኔ እንኳን እኔ አይደለም ህወሓት/ኢሃድግ ነው ማለት ለውጥ የላቸውም ነው። አሁን ምንም ጥያቄ የለውም ለውጥ አላቸው። ሁለቱ ፍጹም የተለያዩም ባይሆኑ አንድና ያው ግን አይደሉም።
የድሮ አይነት አይደለም
ግንኙነታቸው
አሽከርና ጌታ ሳይሆን አሁን እኔም ጥያቄ አለኝ እኔም ፈልጓለኝ የሚል ድሮ አሽከር የነበረ ብድግ ያለ ይመስላል። እስቲ ወደ አንተ እንመለስ መስፍን። ሰሞኑን እንደማየው ከሆነ በእነዚህ ምንድነው ህዝባዊ ሚዲያ
ማህበራዊ
ሚዲያ ላይ ስለናንተ ጋዜጣ አያለሁ። ለምን ደግሞ አትገቡት? ያስለመዳችሁን ያቺ ጣፋጭ ጋዜጣችሁ ምና እሚል ሰማሉ እና ምንድነው እናንተ አስተሳሰብ ከህዝቡ እንዲህ አይነት ጥያቄ ሲመጣላችሁ?
እንደው በዚህ አጋጣሚ እሱን በተለይ በፌስቡክ ዘመቻል ብለው የጀመሩትን ጓደኞቻችንን በጣም ከልብ ማመስገን ፈልጋለሁኝ። 95% የሚሆኑትን ሰዎች በአካል አናቃቸው።
ኦፍ ኮርስ ጋዜጣ ላይ ተቀመጠ ሊያውቃ ይችላል።
ለምሳሌ የመጀመሪያ ይሄንን ኢኒሼቲቭ የወሰደውን ልጅ ማንኛችንም የአዲስ ነገር መስራቾች በአካል አናውቀው እና ይሄ በጣም አንባቢያችን የነበረ ነውና አብዛኞቹም እንግዲህ የአዲስ ነገር ታሪክ አንዳንድ ጊዜ በጣም ላጭር ጊዜ ነው የሰራነው። በነገራችን ላይ 110 እትም ብቻ ነው የሄደችው። ያ ማለት 52 ሳምንት 104 ከዛ አንድ ወር ሁለት ወር ገደማ ነው። በጣም አጭር ጊዜ ነው። ግን ሙከራ አርገን ነበረ። ለኔ ህይወት ሙከራ ነውና ያ ሙከራ ብዙ ሰዎች
ጓደኛሞች ናቸው ብዙ ውስጥ ሰው የነበሩት እንዴት ተገናኛችሁ?
6 ጋዜጠኞች ነን የጀመርነው ጋዜጣውን። ከዛ በፊት በተለያየ ቦታ እንተዋወቅ ነበር። አንድ ሁለታችን ለምሳሌ አንድ ጋዜጣ ላይ አብረን ሰርተናል። ከዛ በፊት
አንተና
እኔና አብይ ተክለማርያም ሪፖርተር ጋዜጣ ላይ ሰርተናል። ከዛ ተለያየን። እሱ ወደ ትምህርት ወጣ፣ እኔ ሌላ ስራ ቀየርኩኝ። ሌሎቹ ደግሞ ትምህርት ቤት አብረው ሄደዋል። ብቻና መዝናኛ የሚባል ጋዜጣ ነበር፣ እዛ ላይ ተገናኘን። መዝናኛ ጋዜጣ ሲጀመር ስለ ሆሊውድ ስታሮች ምናምን የሚያወራ ጋዜጣ ነበር። 96 ልክ ከምርጫው በፊት አብይ አንዱ
አብይ ተክለማርያም
ነበር መዝናኛ ላይና እሱ ነው እኔን ዝም ብሎ እንደ ጻሃፊ እንደ ኮንትሪቢዩተር ስራ ጀመረ። እንደገና ተገናኘን ኤኒዌይስ። ከዛ 97 መጣ ምርጫው፣ መዝናኛ ተዘጋጅ፣ ሁላችንም ወደየስራችን ወደየምናችን ተመለሰን። በዛ መሃል ግን በጣም በጨለማው ዘመን እንገናኝ ነበር፣ እናወራ ነበር እንደ ጓደኛ የሀገር ጉዳይ በጣም ስለሚያሳስበን። ከዛ ትንሽ ምንድነው ዛሬ የሚታየው ተስፋ በጣም ትልቅ ነው። ትንሽ ኦፕኒንግ ስናገኝ ትንሽ ቀዳዳ አየን። ምን አይነት ቀዳዳ? ፈቃድ ምናገኝበት። ከዛ በፊት የጋዜጣ ሌላ ፈቃድ ጠይቀን ከለከሉ። ምክንያቱም ጀርባ ተጠንቶ ምናምን ነው ፈቃድ የሚሰጠ።
የጀርባ ጥንት ይጠናል?
አዎ፣ ያንዳንዱ ነገር ይጠናልና አንዱ ለሶስት ጓደኞቻችን ሄደው ፈቃድ ለመጠየቅ ሞከሩ። ጀርባቸው እየተጠና ሪጀክት ተደረገ።
አጣጣሪ ሆኖ ተገኘ።
አዎ። ከዛ ኦንላይን ለምን አንመጣማልና ኦንላይን ደንበኛ ዌብሳይት ለመክፈት የዜና የምን ምናምን ስራ ጀመርን። ቢሮ ተከራይተን ምን ብለን ምናምን ጀመርን። ግን ስራችንን ሳንለቀን ያሁን አንድ አሜሪካ ኤንጂኦ ነበር መሰራው ዛንም መሰራው ግን እንሰራ ነበር። ኤኒዌይ በመሃል ፈቃድ ማግኘት አስማዳ አገኘን እና ኦኬ፣ እኔ ከዛ በፊት የጋዜጣ አዘጋጆኛ አላቅም ባለቤቶኛ አላቅም ስለዚህ ብዙ አያቆኝም እና ለምን መስፍን ሄዶ አይሞክርም ተባለ።
የጀርባ አጥንት ብዙ አይታወቅም።
ሄድኩኝ ካንድ ጓደኛ ጋር ጠየቀን። ብዙም ያጠኑንም አይመስለኝም አላቅም ብቻ በተወሰነ ቀን ሰጡን። አላመንም። ሪል ሰጣችሁናል? በቃ ጀመረን። እርግጥ ስንጀምር እንደ ቀልድ አይደለም በደንብ ሲሪየስሊ ተነጋግረን ነው የጀመረው። ምንድነው ምን ጀምረው ለምንድነው ምን ጀምረው ምንድነው ምን ሰራው ሪስክ አለው ያ ሪስክ ያንን አደጋ ያንን ሊመጣ የሚችል ነገር መቀበል እንችላለን ወይ እንፈልጋለን ወይ
ለማንኛውም ጥናት አድርጋችሁ ነው ያደረጋችሁ?
አዎ፣ በአነስተኛ እና ጀመርን ያው ወጣን። ከዛ በኋላ ከወጣን በኋላ ተፈረደብን።
ፖፑላር ሆና ነበር መሰለኝ ጋዜጣው። እኔ እንግዲህ ኢትዮጵያ ስላልነበርኩ አላውቀውም፣ ግን አሁን እንደማየው በጣም ፖፑላር ነበረች። የሚጽፉትን አነባለሁ። ጥያቄው
ትመለሳላችሁ
ወይ ማለት ኖት ነሰሰሊ ዛሬ ወይም በአመት ውስጥ ምናምን ሳይሆን ፕላን አላችሁ ወይ ወደፊት?
ምናልባት አመት አንድ ላይ ከዚህ ጋር ተያዘ። አዎ፣ በተለያዩ ፕሮጀክቶች ላይ እየሰራ ያለበት ሂደት አለ። ዋዜማ ሬዲዮ ራሱ አንድ አካል ነው እንዳ ምናልባት አዲስ ነገር እንደ ጋዜጣ ወይስ እንደ አንድ የአማራጭ ሚዲያ ተቋም ሆኖ ይቀጥላል ቢሉን በዚህ ለማወቅ ያክል
ኮርነር አደረጋችሁ።
አዎ፣ ምናልባት በዛውም ኢትዮጵያ ውስጥ ያለው ሚዲያ ነጻነት አቶ አብይ ከመጡ በኋላ ያለው ተስፋ ሰጪ ሁኔታ ነው።
አጠራር ገሱ በጣም አጭር ጊዜ ስላለ
እሺ፣
ሌላም ጥያቄ አለ።
በቀደም ባወጣ ነው አነስተኛ ማስታወሻ እንደገለጽ ነው እርግጠኛ መልስ መስጠት አንችልም በዚህ አጋጣሚ በዚህ ሁኔታ። ኢትዮጵያ ውስጥ ሁላችንም ወደ ኢትዮጵያ መመለስ እንፈልጋለን።
ማንም የማይፈልግ የለም።
ኢትዮጵያ ተመልሰን ምንድነው ምንሰራው እንዴት ነው ምንሰራው የሚለውን ለመወሰን ግን ጊዜ ያስፈልገናል። ጋዜጣ መጀመር ጨዋታ አይደለም፣ ሲሪየስ ነገር ነው። ሚዲያ መጀመር አገሪቱ ውስጥ የሚፈጠረው ሁኔታ ይወስነዋል። እና እንግዲህ በሚቀጥሉት ወራት እንነጋገራለን። ደግሞ ተበታትነን ያለ ነው፣ ሁላችንም የተለያየ ሀገር ነው ያለ ነው። ስለዚህ ጊዜ እንፈልጋለን። ትልቁ ነገር ግን ወደ ኢትዮጵያ መመለስ እንፈልጋለን። ብዙዎቻችን አሁንም ሚዲያ ውስጥ መስራት እንፈልጋለን። የትኛው ሚዲያ፣ በምን ሁኔታ፣ መቼ? ከኢትዮጵያ ጋር አብረን ነው የምንወስነው።
መስፍኔ፣ ከመለያየታችን በፊት ሰሞኑን በዚህ በማህበራዊ ምንድን ነው መገናኛ ላይ ብዙ ኢትዮጵያኖችን ያጨቃጭቀ ነበረው ከስሜትም ከምንም በመነሳት ዶክተር አብይ አሜሪካ ስፖርቱ ላይ መሄድ አለባቸው የለባቸው የሚለው ሁለቱ ናቸው በሁለት ተከፍሎ ምን ትላለህ?
እኔ ጥያቄው እንደወጣ ፌስቡክ ላይ አንድ ነገር ጽፌ ነበረ። የጻፍኩት ምንድን ነው የኢሴፍና አመራሮች ቢቻል በድምጽ ሳይሆን በስምምነት እንዲወስኑ፣ ሁለተኛ በመርህና በህግ ላይ ተመስርተው እንዲወስኑ፣ ሶስተኛ ምንም ውሳኔ ይወስኑ አባል ማህበሮቻቸው ውሳኔውን እንዲቀበሉ፣ ምክንያቱም ተቋማዊ አሰራርን ማበረታታት አለብን የሚል ነው። ውሳኔያቸውን ወስነዋል። እንዳጋጣሚ እኔም አብይ መጥቶ ህዝብ እንዲያገኝ የማይፈልግ ሰው እስካሁን አላየሁም። ጥያቄው እሱ አይደለም። አጀንዳውን ወደዛ መውሰድም ቅንነት የሚጎድለው ክርክር ነው ብዬ ነው የማምነው። አብይ መጥቶ እኛን ቢያናገረን እዚሁ ስቱዲዮ ደስ ይለኛል፣ ስታዲየም መጥቶ ቢያናገረን ደስ ይለኛል። እሱ አይደለም ጥያቄው። ጥያቄው ያው የተለየ ሁኔታ ነው። የዚህ ፌዴሬሽን እንግዳ ይሁን አይሁን በዚህ ወቅት ነው። ለእኔ ፌዴሬሽኑ ትክክለኛ ውሳኔ ወስኗል ብዬ አምናለሁ።
መስፍኔ፣ እጅግ በጣም እናመሰግናለን። እንዳጋጣሚ ሆኖ እኔም ይህን በተመለከተ አንድ አርቲክል ጽፌ ነበረ፣ ምናልባት አይተሉን አላቃው። እኔ የጻፍኩበት ምክንያት ዩዥዋሊ መጻፍ አልወድም፣ በእንደዚህ አይነት ቦታ ላይ የጻፍኩበት ምክንያት አንድና አንድ ነው። በጣም የማደንቀው ሼክስፒር ፈይሳ የቅርብ ጓደኛዬም ነው እና ደግሞ መሐመድ አሊ መሐመድ ኢትዮጵያ፣ ሁለቱም የህግ ሰዎች ናቸው። በስሜት ተነስተው ይምጣ ይጋበስ ሲሉ ድንጋጤ ያዘኝ። እንዴ የምንታገለው የህግ የበላይነት እንዲከበር ነው፣ ኢንስቲትዩሽኖች እንዲጠነክሩ ነው፣ የኢንስቲትዩሽኖች መመሪያ ስራ ላይ እንዲውል ነው እንጂ ሰዎች በስሜት ያወጣነው ህግ የምንጥስ ከሆነ እኛ ቆያን ያልተቻልንም። በዛ ምክንያት ይሄንን እኛም ጽፈን ነበር፣ እኔም ጽፌ ነበር። የኢትዮጵያ ድምጽ ሬዲዮ አቋምም በጣም ደስ ይለናል። ሰውየው መተው ቢያነጋግሩ ህዝባቸውን እንደውም ክብር ነው የሚሰማን። አንገቱን ዝቅ አርጎ ህዝቤ ላናግር የሚል መሪ ማግኘታችን ክብር ይሰማናል በኢትዮጵያዊነታችን። ሆኖም ግን ህግ መተሪያ ደንብ መከበር አለበት። ኢንስቲትዩሽኖች ህጋቸው መከበር አለበት። የፈለገው ይምጣ በስሜት ተነስተ ዩ ኖ የህግ እንትኑ አይተሃል ማነዚህ አይኗ የተሸፈነ ነው why
እንዳታዳላ ነው
እና በዛ ምክንያት የኢትዮጵያ ድምጽ ሬዲዮ ማቋም ልክ አንተ እንደምትለው መጋበዝ የተወሰነ ውሳኔ ትክክል ነው። ያንን መጋበዝ የሚችሉት መቼ ነው? መተሪያ ደንባቸውን ሲቀይሩ። ያ ነው እንግዲህ
አንድ እዚህ ላይ መጨመርን ፈልገው እነሱ ካደረጉት ነገር በጣም እናዶኝ የነበረው እዚህ ፌስቡክ ላይ መተው አስተያየት ፖል ድምጽ ለማሰባሰብ የሞከሩበት
በጣም ቆሻሻ።
በጣም አንደኛ ለነሱ አይጠቅማቸውም። ምንድነው ያን ድምጽ ማንንስ ድምጽ እንደሰጠ እኔ አሁን ድምጽ መስጠት ይችላልው እንዴት ይችላልው? እኔ ድምጽ ለምንድነው የምሰጠው? የማህበሩ አባል አይደለሁ፣ አሜሪካ አይደለም ኖረው። እና በጣም የልጅ አይነት የችኮላ ስራ ነው እሱ፣ መደገም የለበትም። አስተያየት መሰብሰብ ካለባቸው ደግሞ ከአባላት ኢንተርናሊ መሰብሰብ ይችላል። ለምሳሌ የፌስቡኩን አስተያየት ለተወሰኑ ሰዎች ብቻ ክፍት ማድረግ ይችላል፣ ለአባላት በግብዣ በምን whatever። እና ያ መጥፎ ነው። አገር ቤት ላሉ ሰዎች አንድ ሚስኮንሰፕሽን ፈጥሯል። ተከሳኛው ሳንሱራ ይሆንም ኖረው ሰው ይደግፈው ነበር ሐሳቡን።
ትክክል። እኛ በህጉን በማክበር ነው፣ ኢንስቲትዩሽኖች ይደጉ ነው እኛ አላማችን።
ኢንስቲትዩሽኑም ጥሩ አልነበረም።
በጣም እንግዲህ አድማጮቻችን፣ ዛሬ ከመስፍን ነጋሽ ጋር የአዲስ ነገር ጋዜጣ መስራች ጋር የምናደርገው ውይይት እዚህ ላይ ተጠቃለላል። መስፍኔ፣ በዛሬው ዕለት ከኛ ጋር ተገኝተህ አስተያየትህን ስላካፈልከን ከፍ ያለ ምስጋና በኢትዮጵያ ድምጽ ሬዲዮ አዘጋጆችና በአድማጮቻችን ስም እናቀርብልሃለን። ወደፊትም እንግዲህ በተለያዩ የኢትዮጵያ አርቲስቶች ላይ እየተገናኘ እንደምንዋይ ባልሙ ተስፋ ነን። እጅግ አመሰግናለሁ። ጤና ይስጥልኝ ጌታዬ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጭ አለን መሰለኝ ማስተዋቂያ መናገር የሚፈልጉ በሁለትና በሶስት በሁለት ደቂቃ ውስጥ እንዲናገሩን ፈቅዳለን። ይቀጥሉ።
አመሰግናለሁ። ሙሉቀን ነኝ፣ ከስደተኛ ማህበር ነው። በዚህ በኢትዮጵያ ከተለያየ ክልል ቦታዎች ላይ እየተፈናቀሉ ያሉትን ህብረተሰቦች በማስመልከት የኢትዮጵያ ስደተኛ ማህበር ሰላማዊ ሰልፍ አዘጋጅቷል። ሰላማዊ ሰልፉ ሐሙስ ነው የሚኖረን። ከሰርጀር ስቶሪ ተነስተን ኢትዮጵያ ኤምባሲ ድረስ ነው በእግር ጉዞ ነው የምናደርገው። መነሻችን ሰርጀር ስቶሪ ነው፣ መድረሻችን ደግሞ ሰርጀር ስቶሪ ኢትዮጵያ ኤምባሲ ነው የሚሆነው። ምንድነው ሰልፉን ጠይቀናል። ሰልፉን መልስ ገንዘቡን ክፍያውን እንከፍል ጠይቀውን ከፍለናል። የመልስ ወረቀት አልሰጡንም። በትክክል በዚህ ቀን ማድረግ ትችላላችሁ የሚል ሰልፍ አልሰጡንም። እኛ ግን ጠይቀናል። በትክክል የሚፈቅዱልን ከሆነ ግን ጁላይ 7 ማለት ሐሙስ ነው የምናደርገው። ይሄንን ደግሞ በስደተኛው ማህበር ቫይበር ግሩፕ ላይ እንለጥፋለን። ሐሙስ ተፈቅዶ ደብዳቤው እጃችን ላይ ከደረሰ በቫይበር ግሩፕ ላይ እንለጥፋለን። እና ይሄንን አስመልክቶ የኢትዮጵያ ስደተኛ ማህበር ሰልፍ አዘጋጅቷል። ሐሙስ ዕለት ከተለያዩ የኢትዮጵያ ክልሎች ላይ የተፈናቀሉ ያሉትን የኢትዮጵያ ህዝቦችን በማስመልከት ድምጻችን እናሰማ ብለናል። ሁሉም በዚህ በኢትዮጵያ በስዊድን ሀገር ያሉትን ሁሉንም ማህበራትንም የፖለቲካ ድርጅቶችንም ጋብዘናል በዚህ ሰልፍ ላይ። ይሄ ነው መልእክታችን። አመሰግናለሁ።
ኢትዮጵያኖች እየተፈናቀሉ ነው እንደገባኝ ከሆነ እሱን በተመለከተ የኢትዮጵያ ስደተኞች ማህበር ሰላማዊ ሰልፍ ለጁን 7 መሰለኝ ካልተሳሳትኩ አዘጋጅተናል ነው የሚሉት። እንግዲህ ይኸው ነው እንግዲህ የዛሬው ፕሮግራማችን ሊጠናቀቅ 3-4 ደቂቃ ይቀርዋል። የዛሬውን ፕሮግራም እስከ 6 ሰዓት ድረስ ከኛ ጋር እንደተከታተላችሁ ተስፋ በማድረግ መልካም ሳምንት እስከ ሳምንት እንላችኋለን። ጤና ይስጥልን። በሰላም ያገናኘን። ቸርቸሩን ያሰማን።
Yeah.